የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን ያክብሮት ሰላምታችንን እናስቀድማለን። የዛሬ ካቲት 9 2006 ዓመተ ምህረት እንደ አውሮፓ አቆጣጠር የፌብሩዋሪ 16 2014 የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭት የተለያዩ ፕሮግራሞችን አካቷል። በቅድሚያ የተለመደው በየ15 ቀኑ እየተዘጋጀ የሚቀርበው ከመጽሐፍት ዓለም ይቀርባል። በመቀጠልም ልክ ከምሽቱ 12 ሰዓት የሳምንቱን ዋና ዋና ዜናዎችን እናስደምጣለን። ከዚያም በመቀጠል የሬዲዮን ሳምንታዊ መልእክት ይነበባል። በመጨረሻም አንድ አጠር ያለ ቃለ መጠይቅ ይኖራናል። በድጋሚ እንኳን በሰላም ቆያችሁን እያልን የዛሬውን ፕሮግራም የሚመሩት ቴድሮስ በቀለ፣ ወርቁ ሞላ፣ ንጉሱ ታምራትና ተኮላ ወርቁ፣ አለማየሁ ደረሳ መሆናቸውን እየገለጽን ፕሮግራማችን በሚቀጥለው ሙዚቃ እንከፍታለን።
ፍሯል ታብራቋ ፈጥሮኛል ፍቅር ወደደኝ ማን ያስተምረኛል እስኪ ለነረጥ ሶስቱን ቀለም አርማ ጀግንነቱና ላብሮ መኖሩን ኢትዮጵያዊ ሆኜ መቼም አልጣማ
ጸሐፍት ማህደር አድማጮቻችን እንደምን ከረማችሁ? በዚህ ምሽት የዚህ የዝግጅት ክፍለ ጊዜያችን ይዘንላችሁ የቀረብነው በደራሲ ሳህለ ስላሴ ብርሃነ ማርያም በ20 መቶ ዓመተ ምህረት ፍኖተ ህይወት በተባለ አርስት የታተመ የግል ህይወት ታሪክ በሲድኒ ኦስትሬሊያ የሚገኙት ታላቅ ደራሲና የስነ ጽሑፍ ወዳጅ አቶ መስፍን ማሞ ተሰማ ያቀረቡትን ቅኝት ክፍል 2 ይሆናል። ቅኝቱ የተጻፈው በታህሳስ 2016 ዓመተ ምህረት ወይም እንደ አውሮፓ አቆጣጠር በጃንዋሪ 2014 ነው። ፍኖተ ህይወት ደራሲ ሳህለ ስላሴ ብርሃነ ማርያም ቅኝት መስፍን ማሞ ተሰማ ክፍል 2 እምድብርና አባባ ባሪቅዬ ደራሲ ሳህለ ስላሴ ብርሃነ ማርያም ተወልደው ታደጉበትና የፊደል ዘር ተለዩበት ሲስ መንደራቸው ወደ እምድብር ከተማ ለትምርት እንደተላኩ ባወጉበት ትርክታቸው ገጠመኞቻቸውን በስፋት አብረደዋል። እነሆ ላብነት። የዛን ጊዜው እምድብር በ1937 ዓመተ ምህረት ሁለት መልክ ነበረው፣ ከተማና ገጠር። የከተማው ነዋሪዎች ግማሾቹ አማርኛ ተናጋሪዎች በአጼ ምኒልክ ዘመነ መንግሥት የመጡ ተወላጆችና ግማሾቹ ጉራጊኛ ተናጋሪዎች ነበሩ። አማርኛ ተናጋሪዎቹ ተወላጆች የሚናገሩት አማርኛ በጣም አስቂኝ አይነት ነበር። የጠራ አማርኛ ነው እንዳይባል የጉራጊኛ ድምፅ የተቀላቀለበት ነው። የጠራ ጉራጊኛ ነው እንዳይባልም የአማርኛ ድምፅ የተቀላቀለበት ነው። ለምሳሌ ቄንሳ ብለው የሚጠሩት ቃል ነበራቸው። ትርጉሙ በትክክለኛው አማርኛ አይብ ማለት ሲሆን በትክክለኛው ጉራጊኛ ግን ቄሳ ነው። እነሱ ግን ቄንሳ ብለው ይጠሩታል። እንዲሁም ብዙ አዳዲስ ቃላት ፈጥረው ይጠቀሙ ነበር። በኢትዮጵያኖች መካከል የክልል አጥር አቁሞ አንዱን ማህበረሰብ ክፍል ተሌላኛው ማውጣት አይቻልም። ያኛው ማህበረሰብ በዚህኛው ይሄኛው ማህበረሰብ በዛኛው ውስጥ ተቆላልፈው ኖረዋልና ለዚህም ነው የማታማታ የህዋት ወያኔ የዘር ፖለቲካ በህዝብ አንድነት የሚፈታው የሚመታው። እነሆ ደግሞ ቀጣዩን ታሪክ ልብ ይለዋል ተፍኖተ ህይወት። ሩቅ ሳንሄድ በዳግማዊ ምኒልክ ዘመነ መንግስት እንኳ በርከት ያሉ የደጋ ሰዎች ወደ ጉራጌ አገር መጥተው በእምድብር በዣንቦራ በዶር ገበያ ባዳራሼ በእነሞር ሰፍረዋል። እነዚህ ሁሉ በህዝቡ ባህል ተውጠው ቀርተዋል ወይም ጉራጌ ሆነዋል። እንዲሁም የሐረርጌ ጎሳዎች በተለይም በግራኛ አህመድ በ16ኛው መቶ ዘመን ወደ መስራቅ ጉራጌ መጥተው ሰፍረዋል። እነዚህም በህዝቡ ባህል ተውጠው ቀርተዋል። መጥቶቹ በህዝቡ ባህል ተውጠው ቢቀሩም በየበኩላቸው የሰጡት ነገር አለ። የሰሜኖቹ ይዘው ተመምጣ የሰሜኖቹ ሴማዊ ቋንቋን ይዘው ተመምጣታቸው በላይ ክርስትናን ይዘው መጥተዋል። የሐረርጌ ጎሳዎች እስልምናን ይዘው መጥተዋል። ተዚህ በላይ የነቀስነው የታሪክ ሁኔታ በራሱ ብቻ ብዙ የሚናገርና የሚያሳይ ነው። በተለይም በዚህ ዘመንና ትውልድ ቋንቋን እንደ ጭቆና መሳሪያ አድርጎ ከበሮ በመደለቅ የኢትዮጵያንን ህብረ ማህበረሰብ ያብሮነት ህይወት ድርና ማግ ለመበታተን ወያኔ ትግራይ የሚያራምደውና የሚያራግበው የጎሳ ፖለቲካ ተልኮና ግብ ተነሙሉ ጥፋቱና ጥላሸቱ ተመሸውም ዘመን በላይ ርቃኑ ቆሞ ይታያል ይሉናል አቶ መስፍን ማሞ ተሰማ። ለመሆኑ እምድብር የወጣው ታዳጊው ሳህለ ስላሴ ትምህርቱ ተምን ደረሰ? እምድብር እንደደረስኩ ፊደል አስተማሪ የነበሩት አባባ ባሪቅዬ አባባሽሜ ብለን እንጠራቸው የነበሩ መምህር ወልደሩ ፋይልና መምህር ወልደሩ ፋይል ፈተና ሰጡኝ። ንባቡን አንበለበልኩላቸው። በጣም ተደስተው አንተ ፊደል ቤት ሳይሆን ሶስተኛ ክፍል ነው መግባት ያለብህ አሉኝ። አማርኛ ትንሽ ትንሽ እየሰማለሁ እንጂ በቅጡ አልነገርም። ማንበብ ይችላልሁ እንጂ ያነበብኩት ምንባብ ፍቹም እንደሆነ አይገባኝም። በዚህ ላይ ሂሳብ የሚባል ነገር ፈጽሞ አልጀመርኩም። ሶስተኛ ክፍል የነበሩ ተማሪዎች ግን አራት መደብ ሂሳብ የሚማሩ ነበሩ ሲል ያወጋናል ፍኖተ ሕይወት። በመቀጠልም አባባ ባርቅዬን ምን ጊዜ ማድረሳቸው። እኚህ አስተማሪያችን በእድሜ በጣም የገፉ ጸጉር የሚባል ነገር የሌላቸው፣ በዚህም ምክንያት ራሳቸው ላይ ሁሉ ጊዜ ሻሽ የሚጠመጥሙ፣ ጥርሶቻቸው የረገፉና ምራቃቸው ሰው ላይ እንዳይበተን ሲናገሩ አፋቸውን በመዳፋቸው ሸፈን የሚያደርጉ በጣም ደግ ሰው ነበሩ። አማርኛዬን እንዳሻሽል አስበው ለአንድ ሳምንት ያህል እሳቸው ዘንድ እንድቀመጥ አደረጉ። ስሜ የሚባል አብሯቸው የሚኖር ረዳት ነበራቸው። ሁለቱም አባባ ባርቅዬና ስሜ የጉራንግኛ ቋንቋ አያውቁም። የመጀመሪያ ቀን ሌሊት ጉዴ የፈላው ራታችንን በልተን ተጨረስን በኋላ ነበር። አባባ ባርቅዬ ወደ አልጋቸው ሄደው ገደም ብለዋል። ስሜ ለሱና ለኔ ኬሻ አንጥፏል። አባባ ሽሜ ታሉበት አልጋ ላይ ሆነው ተኛ አሉኝ። ተዛን በፊት ይህን ቃል ሰምቼው አላውቅም። ምን ማለታቸው እንደሆን ግራ ገባኝ። ተኛ አሉኝ መልሰው። ና ወዲህ ያሉ መስሎኝ እሳቸው ዘንድ ቢሄድ በድዳቸው ሳቁና ሂድና ወዲያ ተኛ አሉኝ። ስሜ ጋር ሄጄ አይኖቼን አቁለጨልጭ ገባሁ። አሁንም ምን እንዳደርግ እንደተፈለገ አልገባህ አለኝ። አባባ ሽሜ አሁንም በድዳቸው እየሳቁ አንዱን ጉንጫቸውን በመዳፋቸው ላይ ይዘው የመተኛት ምልክት እያሳዩ ተኛ አሉኝ። ግራ መጋባቴን የተረዳልኝ ስሜ በመጨረሻ እጄን ስቦ ኬሻው ላይ ያመለከተኝና ተኛ አለኝ። ሁለቱም ምን ማለታቸው እንደሆነ በዚህ ጊዜ ገብቶኝ ኬሻው ላይ ጋደም አልኩ ይሉናል ደራሲው። ይህ የደራሲ ሳህለ ሥላሴ ትውስታ በብዙ ፈርሽ የኢትዮጵያን ማህበረሰብ ሕይወት በተለይም የአማርኛ ቋንቋን አበታተን ወይም ስርጭት ሂደትና እድገት በታሪካዊ ክስተቱ ባልደበዘዘ መስታወት እንድንመለከት ይጋብዘናል ይሉናል መስፍን ማሞ ተሰማ። የቤተ ጉራጌ ተወላጁ ዳዳ ናንቃ አማርኛ በማውቃቸው ማንበብ በመጻፋቸው ቋንቋው ጨቋኝና የጭቆና መሳሪያ ነው ብለው አያምኑም ነበርና ልጃቸውን አማርኛ አስተማሩት፣ የፊደልን ዘር አስቆጠሩት። ሳህለ በተጨማሪ እንዲህ ይላሉ። አማርኛዬን ለማሻሻል ተሁሉም በላይ የጠቀመኝ ግን በ1962 ዓ.ም የታተመው የደስታ ተክለ ወልድ አዲስ የአማርኛ መዝገበ ቃላት ነው። ይህንን መዝገበ ቃላት አስቸጋሪ ጽንሰ ሐሳቦች ሲያጋጥሙኝ በማጣቀሻነት ተመገልገሌም በላይ እንደ ልብ ወለድ መጽሐፍ ታጎበር ስታጎበር ታንድም ሁለት ጊዜ ወጥቼዋለሁ። ከዚህ መዝገበ ቃላት ያገኘሁት እውቀት ተ እስከ ነው ብሎ ለመግለጽ ይሸግረኛል። የቃላቱን ልዩ ልዩ ፍቺ ተመስጠቱን በላይ ምንቹንም ጭምር ይገልጻል። ተኦሮሞኛ፣ ተትግርኛ፣ ተግዕዝ፣ ተጉራጊኛ ወይም ተሌላ ቋንቋ የመጣ እያለ በማለት ስለ አማርኛ ቋንቋ እውቀታቸው መስፋፋት ደራሲው ማብራሪያ ይሰጣሉ። አዲስ አበባ በቻሃ በሲስ መንደር በሰንበሌ ጥቆማ የተጀመረው የእውቀት ጠብታ በእምድብር ቀዳማዊ ኃይለ ሥላሴ አንደኛ ትምህርት ቤት ቀጥሎ በአዲስ አበባ ላዛሪስት ሚስዮን፣ በተፈሪ መኮንን ትምህርት ቤትና በአዲስ አበባ ዩኒቨርሲቲ ኮሌጅ የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ጠብታው ተጠራቅሞ መዝነም ጀመረ። ፍኖተ ሕይወት የዚህን ዘመን ትውስታ በስፋት ያወጋል። ለቅኝታችን መቅዘፊያ የሆነን ዘንዳ ጥቂት ብንጨልፍስ ይሉናል መስፍን ማሞ ተሰማ። የዘመኑ የአዲስ አበባ ከተማ ዋናው የሕዝብ ማመላለሻ ጋሪ ነበር። እነ ኩርኩር፣ እነ አውቶቡስ፣ እነ ሚኒባስ፣ እነ ውይይት ገና አልገቡም። ፈረንጆችና ጥቂት ዘመናዊ ኢትዮጵያውያን ሹማምንት በታክሲ ይጓዙ እንደሆነ እንጂ ሌላው የከተማው ነዋሪ ተግረኛው በስተቀር በጋሪ ነበር የሚጓዘው። ተፒያሳ መርካቶ፣ ተለጋ ሐርጉለሌ፣ ተራት ኪሎ ቀበና፣ ተመርካቶ ከልፌ ወዘተ። ፈረሶቹ አስፋልቱን መንገድ በተገጠመላቸው የብረት መጫሚያ ያንቋቁ ቂብ 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 የሚል ድምጽ እያሰሙ ሲያልፉ እስተዛሬ ድረስ በውስጥ ጆሮዬ ሲያስተጋባ ይሰማኛል። ስንቱን ጀግና ተጦር ሜዳ እንዳላደረሱ ሁሉ የስንቱን ንጉስም አባዳኛው አባዲና አባታተክ አባተክል እያሰኙ እንዳላስተሩ ሁሉ እነ ዳማን ነጉራች እነ ቦራ እነ ሻንኮ ስልጣኔ ባመጣው ለውጥ ተዋርደው የጋሪ ጎታች ሆነው ቀሩ ይላል ፍኖተ ህይወት ስለዛን ዘመኑ ሲያወሳ። እርግጥ ነው ተፈጥሮ ያደላቸው ዘርፈ ብዙ ግልጋሎታቸው የነ ጉራሽ የነ ዳማ የነ ሻንኮ የትለለለ ነውና እንደ ዘመኑ እንዳንኗኗሩ ስልጣኔ ባመጣው ለውጥ ጋሪ ጎታች ስለሆኑ እንዴት ተደርጎ ብለን አካከይ ዝራፍ ቡራ ከርጁ ያዙን ልቀቁን ያንንም አላልንም ዛሬም አንልም። ነገር ግን ያንንም ሆነ ዛሬ እነ ዳማ እነ ጉራች እነ ቦራ እነ ሻንኮ እነ ታጠቅ እነ በዝብዝ እነ ዳኛው እነ ተክል ወዘተ ሁለታቸው አይረሳ ታሪካቸው አይንኳሰስ አይበወዝ አይከለስ ገድላቸው አግባቡ ይዘከር ይከበር እንላለን እንጂ ይሉናል አቶ መስፍን ማሞ ተሰማ። ደራሲ ሳህለ ስላሴ ብርሃነ ማርያም ታውቁን በአዲስ አበባ የላዛሪስት ሚስዮን ኑሮ ህይወት ሰፊት ውስጣቸው መካከል የሚከተለውን በጥሞና ያነባዋል። ለአምስት አመታት ያህል አብረን መኖር የጀመርነው ወጣቶች ተተለያዩ የኢትዮጵያ ክፍሎች የመጣን ነበርን። ተቤተ ጉራጌ ተከምባታ ተወላይታ ታርሲ ተኤርትራ ተትግራይ እና ታዲስ አበባ ጭምር የተሰበሰብን ነበርን። በመሃላችን የወንድማማችነት ስሜት እንጂ አንድም ቀን የልዩነት ስሜት አድሮብን አያውቅም። የአዲስ አበባዎቹ ግን አማርኛ ስንናገር የቃላት አጠራራችን ወደ እያፍ መፍቻ ቋንቋችን ስለሚስበን ይስቁብን ነበር። ይህ ግን ለክፋት ሳይሆን መኮላተፋችን እንዳስቂኝ ነገር ስለመቆጥሩት ነበር። እና ሁላችንም አብረኑለን አብረን አድራለን እሁድ እሁድ ወደ እንጦጦ ይወጣን ወይም ሸጎሌ ወደ ተባለው ሜዳ ይሄድን የእግር ኳስ እንጫወታለን ሲሉ ያወጉናል ሳህለ። በኢትዮጵያ በአማርኛ ቋንቋ ተናጋሪዎችና በሌሎች ቋንቋ ተናጋሪዎች መካከል ቋንቋን አስመልክቶ የነበረው የባህል ግጭት በዘመኑ ተኖረው ስርዓተ ማህበር ስነ መንግስታዊ አደረጃጀትና አመራር ጋር የተጎዳኘ ይሆናል ሆኖ ይገኛል ይሉናል አቶ መስፍን ማሞ ተሰማ። በሀገር ግንባታ ሂደት በቀደምት ትውልድ የተሰሩ ስህተቶችን ሀገር ተረካቢ ተከታታይ ትውልዶች አዎንታዊውን የታሪክ አካል እየተንከባከቡ አሉታዊውን ደግሞ ሀገርና ትውልድን በማያናውጽ በማያናጋ መንገድ እያስተካከሉና በመለወጥ ትውልዳዊ የዜግነት ኃላፊነታቸውን ሊወጡ ይገባል። በኢትዮጵያ ቋንቋዎች እድገት የተናጋሪዎቹንም ስነ ልቦናና ክብር ተመጠበቅ አቋያ በቀደምት ስርዓት የተሰሩ ስህተቶች ሊኖሩ ይችላሉ። ያንን ስህተት እያራገቡ መፍትሄው ዛሬ ወያኔ ትግራይ የቀየሰው ጎዳና ነው የሚል ሁሉ ግን በተቆፈረው ጥፋት አዘቅት ገብተው መውጫ ተማጣት በቀር የሚያለሙት አንዳችም ነገር የለም አይኖርም። ይህም ሀቅ ለመሆኑ ተሁለት አስርታት በላይ በዘለቀው የወያኔ ትግራይ ፖሊሲ ፍንትው ብሎ ታይቷል። ወደ መነሻ ንቁታችን ስናከና በባህል ግጭት በአማርኛ ቋንቋ ምክንያት በኢትዮጵያ ተከስቶ ተነበረው ሁኔታ አንጻር ደራሲ ሳህለ ስላሴ እንዲህ ያጫውቱናል። አማርኛ ተማይነረገርበት ገጠር አካባቢ ወደ አዲስ አበባ የሚመጣ ኢትዮጵያዊ የባህል ግጭት እንደሚደርስበት የችግሩ ሰለባ የሆኑት ሁሉ ያውቁታል። ይህ ችግር ተቤተ ጉራጌ የመጣውን ብቻ ሳይሆን አማርኛ ተናጋሪ ታልሆኑ ሌሎች የኢትዮጵያ ክፍሎች የሚመጡትን ሁሉ ይመለከት ነበር። ለምሳሌ የኔ የልጅነት መጠሪያ ስሜ ሳህለ አናንቃ ሆኖ ሳለ ይህንን የሀገር ቤት ስሜን እንደለውጥ ያደረገኝ የባህል ጫና አጋጥሞኛል። ችግሩ ያለው ወየነበረው አናንቃ ተተባለው ያባቴ ስም ነበር። የትምህርት ቤት ጓደኞቼም ሆኑ አስተማሪዎቼ ይህንን ቃል በትክክል አይጠሩትም። ድምፁ በአፍንጫ የሚነገር ነው። አስተማሪዎችና የትምህርት ቤት ጓደኞቼ ተቤተ ጉራጌ ተመጡት በስተቀር ቃሉን አና ንቃ ወይም አናቃ ብለው ነው የሚጠሩት። ይህ ደግሞ በሁለቱም መልኩ ትክክል አይደለም። ስሰማው ለጆሮዬ በጣም ስለሚከብደው ለዚህ ሽግር መፍትሄ እንዳለው አንድ ቀን አባ ፍራንሷ ማርቆስን አማከርኳቸው። ቀላል ነው ልጄ አሉኝ። አባ ተዛሬ ጀምሮ ሙሉ የክርስትና ስምክን ሳህለ ስላሴ ብርሃነ ማርያም ብለህ አስመዝግብ ሲሉ መከሩኝ። ተዛን ቀን ጀምሮ የልጅነት ስሜን ትቼ በክርስትና ስሜ እጠራ ጀመር። በባህል ጫና ምክንያት የአገር ቤት ስሜን ትቼ በክርስትና ስሜ መጠራት የጀመርኩት እኔ ብቻ አይደለሁም። አብዛኞቹ ጓደኞቼ እንደኔው የአገር ቤት ስማቸውን ትተው በክርስትና ስማቸው ወይም ደግሞ የአገር ቤት ስማቸውን ለወጥ አድርገው አማርኛ እንዲመስል ያደረጉም እንደነበሩ አስታውሳለሁ። ለምሳሌ ንጋቶ የነበረውን ንጋቱ፣ ዘሎት የነበረውን ዘነበች፣ ተስዬ የነበረውን ተሰማ እያሉ ጠምዘዝ በማድረግ አማርኛ እንዲመስል ያደረጉ አሉ በማለት ያወጉናል ሳህለ ስላሴ ብርሃነ ማርያም። እንዲህ የነበረው ሂደት እንኳንና የዚህ ዘመን ትውልድ የቀድሞውም ቢሆን ትክክል ነበር አይልም። ምንም እንኳን ደርግ በስልጣን ዘመኑ በፈጸመው ኩልል ሀገራዊ ወንጀል ምክንያት የኢትዮጵያ ሕዝብ ያስመዘገባቸው ጭብጥ ድሎች ቢሸፈኑም ቅሉ በተካሄደው ሥርዓተ ለውጥ ተተገኙት ድሎች አበይት የሆነው የኢትዮጵያ ማህበረሰብ የየራሳቸውን ቋንቋና ባህል መብት መረጋገጡና መከበሩ ነበር። ታቢዮቱ በፊት እንደ ደራሲ ሳህለ ስላሴ ያገላለጽ የነበረው የባህል ጫና ታቢዮቱ በኋላ በዘመነ ደርግ በገንቢ ጎኑ አልተለወጠም ብሎ የሚከራከር የሚክድም ታለ እርሱ አንድም ህዋታዊ አንድም ሻቢያዊ አንድም ኦነጋዊ ቫይረስ የተጠናወተው ቂም አርግዞ ቂም የሚዘራ ጎጠኛ ብቻ ነው። ደርግ ህዋትን የተዋጋው ሻቢያን የተዋጋው ኦነግን የተዋጋው የብሔረሰብ ድርጅቶች ስለሆኑ ኦሮሞኛና ትግርኛ ስለሚናገሩ አልነበረም። ታሪክን ሽረው ሉዓላዊነትን ገስሰው ሰንደቅ ዓላማ ረግጠው ኢትዮጵያዊነታቸውን ክደው የጎጥ መንግስታት ለመመስረት በመነሳታቸው እንጂ በዘው ስርዓተ ዘመናት እንኳን ከቶም ያልታየና ያልነበረ አምባገነናዊ የዘር መድሎ አገዛዝ የተመሰረተውና የተንሰራፋው ግን ህዋት ሻብያና ኦነግ መንግስት ሲመሰርቱ ተተመሰረቱ በኋላ ነው። ምንም እንኳ ኦነግ ዓላማው ባይሰምርለትም ደርግ ሀገራዊ አምባገነን መንግስት እንጂ አፓርታይዳዊ ባንቱስታናዊ መንግስት አልነበረም። ወያኔ ትግራይ ግን አምባገነናዊና አፓርታይዳዊ ባንቱስታናዊ መንግስት አደገኛ መንግስት ነው። መራራው ሁነት ይሄው ነው። አንጋፋው ብዕርተኛ ሳህለ ስላሴ ብርሃነ ማርያም በዛን ዘመን የነበረውን የባህል ጫና ይህም ያስከተለውን ቀውስ ተራሳቸው የህይወት ተሞክረው በመነሳት ለታሪክ ያቀረቡበትን መንገድ ስናጤን የስብናቸውን ታላቅነት ብቻ ሳይሆን የምንረዳው የትውልድ የታሪክ የዜግነትና የሀገር ኃላፊነት በእጅጉ የሚሰማቸው መሆናቸውንም ጭምር ነው። የተባው ብዕራቸው የነበረውን ታሪክ በታሪክ ሰነድነት ተማቅረብ በተጨማሪ ስተቱንም ተማሳየት ባሻገር ይህ ትውልድ በዘረኝነት ቂም በቀል ቫይረስ እንዲበከል የሚያመቻችና የሚመራ አንዳችም ጎጠኛ ሽንኩር በመጽሐፋቸው አልከፈቱም። ይልቁንም ስማቸው ሳይለወጥ የመቅረቱን ሁነት ሲያበስሩ ከ1966 ዓመተ ምህረት አብዮት በኋላ ጥቂት የማይባሉ ግለሰቦች በቀድሞ የአገር ቤት ስማቸው መጠራት ጀመሩ። እኔ ግን ሰነድ የያዘውን ስሜን ትቼ ወደ ኋላ ለመመለስ ሳልፈቅድ ቀርቻለሁ ብለዋል። ለመሆኑ የባህል ጫና ሲነሳ ፈረንጅ ሀገርን ያሰበው ይኖር ይሆን? ኢትዮጵያዊው ምልአተ ስደተኛ በሚኖርበት ሀገር መጠሪያ ስሙ ስብርብር ውልግድግድ ያልተደረገበት ማን ነው? ስማችን የእኛ ስም አልመስል ሲለል ቃሉን ተናናባቢው ተነ ድምፀቱ ለሌሎች መጥራት የሮኬት ሳይንስ ሲሆንባቸው ከዚህ በላይ የባህል ጫና ትየት ይምጣ? ታዲያ ስማችንን መለወጥ ማሳጠር ወይም ዞር ለምሳሌ መላኩን ማይክ ማድረግ ይነሰን? እና እንግዲህ እኛም በፈረንሽ ሀገር የባህል ጫና ሰለባዎች መሆናችን ይሆን? እንግዲህ የዚህን ትዝብት እንድምታ አንባቢ ይመርምር። እኛ ግን ከዚህ በላይ ምንም አንል፣ ቅኝታችንን ግን እንቀጥል በማለት አቶ መስፍን ማሞ ተሰማ ቅኝታቸውን ይቀጥላሉ። إنه فنوت هيوت بدراسي هيوت جرت يانسففن تنانتن تزاري زارين تنجا يانسلاسلن تنكاي يموجتنال يفتننال يستمرنمال بس كهون ملكتاتشن سهلا ننتجيك زنداي ميقبان قدالن يهنو لمهنو يا سهلا يكرسنا سماتشون اندي تكامو اندي تنو بيهنو يوجي زيغا ياللاتشو أبا فرانسوا ميكر ليلقسو يشالوت مانا تشو أبا فرانسوا فنوته يوت بسفيو افتاتو تاوردو يميكتلون كنجبانال أبا فرانسوا ماركوس يامي سبات بيت قراغي تولاجنا يابات يميل بوداج نبرو بني هوت لاي عشارات شوني تالونا سبات بيت قراغي نم يستمارو تالاك منفساسي سونا مهور ناتشو أبا فرانسوا ماركوس أجر وفرام تاقيم فيتات شو دستان يتقونا الصفة ودنوم سيتونم لجي بلو باباتاوي سميت يميترو كرمت هنا بقى سوتا موال تالوات شو كربت هنا بقرات شو ركتو هنا بسقار بقلوات شو تقوزو يميتاقيكو بقو داورسات شو يزو تميهدو تترمومتر يموكت ملكا تكوسات يميلكو كنين يفوس مدهنيت بنسايم يدلو بجيبو تاو يتزو عورو ولا جو تلجو تشاون اللي استمرو يمي مكرونا يمي غفافو لدوهو تشميرارونا دوهو تشيني ميرادو بملاو سبات بيت قراجي بتام يتاوكو يتوددونا يتكبرو سو نبارو أبا فرانسوا ماركوس بركاتا قوانقوة تمروال فرنسايا عند فرنسايا تولا جينا قرالو يصفالو يلاتين قوانقوة يوكالو كداسي ميمي كدسوت بلاتين قوانقوة نبار هرر جي وستسل نورو يمسلنجال ورومنيا إنا قرالو قراجينيا ياف مفشا قوانقوة تشوسي هون أمارينيا دمو تاف مفشا قوانقوة تشو ببلتا درجة إنا قرالو يصفالو سيسبكو عند بتاروتونا تشو يعني ما تشوشاتشون منفس يمكزات هايل نبراتشو يلونال سهل سلاسي أبا فرانسوان سيستوهوكون انقديخ باوستاتشن يسابات بيت قراجي مهرو أبا فرانسوا سماتشو قراجي نيام من قوابايهون عمار نيام على مهنو يبهل تسونو يمت أباتشو ويس يفاك عدن ينت يأمنت كتاب بلن بنتايكم لمن سوغن عن نتشنكم لمن بيلو يهن ساتشو يملسالو أبا فرانسوا ورومو ناتشو أبا فرانسوا أمارا ناتشو أبا فرانسوا قراجي ناتشو أبا فرانسوا باتتاكالاي إيتوبيا ناتشو إيتوبيا ويناتشو يهونو بكا يتكبراتشو عدماجو تشاكشن يمشيتون يزيه بروغرام كفلقزي بزيه الناتنا كايكالن كفل سوستن لو دفيتي زن اللاتشون كبرات بارلن يميكتلوتن يمشيت زججتوشن دتادامتو بتغتنا نقبزاتشو هلن ملكم مشيت
Dude. አርማጆቻችን ከዚህ ቀጥለን ሳምንቱ ዋና ዋና ዜናዎችን አስደምጣለን። በቅድሚያ ማረሰ ዜናዎቹ በኢትዮጵያ በዋጋ መናር ምክንያት የነዳጅ እጥረት ተባብሷል ተባለ። መያድና አንድነት ፓርቲ በባህር ዳር የሰላማዊ ሰልፍ ጥሪ ያደረጉ ያየራሉ አባል የነበረ መኮንን ወደ ኢትዮጵያ አርበኞች የኢትዮጵያ ህዝብ አርበኞች ግንባር ሰራዊት ተቀላቀለ። የኢትዮጵያ ስደተኞች ለሰልፍ ተዳረጉ ከየመን አብዮታ ያሰሙ ነው። የሻቢያ ፕሬዝዳንት ኢሳያስ ከወያኔ ጋር የእርቅ ድርድር አስቤውም አላውቅም አለ። በዲያስፖራው ያሉ ሚዲያዎች ግንቦት ሰባትን ሲወቅሱ ሰነበቱ። የግብፅ መንግሥትና የወያኔ አገዛዝ በህዳሴ ግድብ ምክንያት ሲካሰሱ ተሰነበቱ። ዜናዎች በዝርዝር። በኢትዮጵያ የነዳጅ እጥረት ተባብሷል። የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችም አገልግሎታቸውን ቀንሰዋል ተባለ። የትግራይ ወያኔ አገዛዝ የተሽከርካሪ መኪናዎች የነዳጅ ዋጋ ከ21 ብር ወደ 24 ብር ማሳደጉን ተንተርሶ ከፍተኛ ቀውስ ማስከተሉን ከሀገር የደረሰን ዜና ገለጸ። በዋጋው መናር ምክንያት ባስከተለው እጥረት ሰሞኑን በልዩ ልዩ ከተሞች የህዝብ አመላለሻ ተሽከርካሪዎች ስራቸውን ለማቆም ተገደዋል። በአዲስ አበባም በነዳጅ እጥረት በመተራስ ላይ ያለ የውሃ መጥፋት ተከስቶ ህዝቡ ጃሪካ ያንጠለጠለ ውሃ ፍለጋ እየተንከራተተ እንደሚውል ከአዲስ አበባ የደረሰን ዜና ገልጿል። የወያኔ እርገት አሃዝ ሰማይ ጠቀሱ ነው እየተነገረ ባለበት ወቅት ህዝቡ በውሃ ጥም እንዲቀጣ መደረጉ ለምን እንደሆነ አልገባንም ያሉ የአዲስ አበባ ነዋሪዎች አገዛዙ ሆነ ብሎ የሚፈጥረው ጥረት እንጂ ሌላ ምክንያት አይኖረውም ብለዋል። በመቀጠልም የመብራት አገልግሎትን ብልጭ ድርግን በማድረግ በጨለማ እንድንኖር ተበይኖብናል ብለዋል። በአባይ ግድብ መብራት እስክንበሸበሽ ድረስ ጨለማውን መልመድ አለብን ያሉ በወያኔ መዲና መቀሌ 24 በወያኔ መዲና መቀሌ 24 ሰዓት የሚንበለበለው መብራት ወደ መሃል አገር እንዲደርስ አቤቱታ ማቅረብ አለብን የሚሉን ፌዝ ሰንዝረዋል። መያድና አንድነት ፓርቲ የወያኔና ሻንጉሊት የብሔር አማራ ዲሞክራቲክ ንቅናቄ ጋጠወጥ ድርጅት በመቃወም በባህር ዳር ከተማ ህዝባዊ ተቃውሞ ሰልፍ መጥራታቸውን ይፋ አደረጉ። ፓርቲዎቹ የጋራ መግለጫቸውን ባለፈው ሐሙስ ሰጥተዋል። ለተቃውሞ የቅድመ ዝግጅት የማሳወቅ ተግባር መጠናቀቁንም አክለው ገልጸዋል። ስለተጠራው ሰልፍ የመያድ ምክትል ፕሬዝዳንት አቶ ተስፋዬ መላኩ የአማራ ህዝብ እየመራሁ ነው የሚለው የወያኔ ካባ ያጠለቀው ብአዴን እንደዚህ አይነት አስነዋ ንግግር ያደረገውን ባለስልጣንና የሚወክለውን ፓርቲ ለማውገዝ እንዲሁም ለህግ እንዲቀርብ ለመጠየቅ ነው ሰልፉ የተጠራው ብለዋል። መያድና አንድነት እሁድ የካቲት 16 ቀን 2006 ዓ ም የጠሩት የተቃውሞ ሰልፍ መነሻ ምክንያት እንዲያስረዱ በፍኖተ ነጻነት የተጠየቁት የአንድነት ፓርቲ የፖለቲካ ጉዳዮች ኃላፊ አቶ ሰለሞን ስዩም በበኩላቸው አማራ ክልል ምክትል ርዕሰ መስተዳደርና የብአዴን የጽህፈት ቤት ኃላፊ የሆነው አቶ አለምነው መኮንን የአማራን ህዝብ ክብር የሚያዋረድና በሌሎች ብሔረሰቦች በክፉ እንዲታይ የጥላቻ ንግግር በማድረጉና ብአዴንም እንደ ፓርቲ ማስተባበያን እርምጃ ባለመውሰዱ የግለሰቡን አቋም እንደሚጋራ ያመለክታል ብለዋል። ፓርቲዎቹ የባህር ዳርና የአካባቢ መዋቅሮች የተቃውሞ ሰልፍን ለማስተባበር ዝግጅታቸውን ያጠናቀቁ ሲሆን የባህር ዳር ከተማና የአካባቢው ህዝብ ነቂስ በመውጣት በሰልፉ ተቃውሞ እንዲገልጽም ጥሪ አቅርበዋል። የደብረ ዘይት አየር ኃይል አባል የነበረው ምክትል መቶ አለቃ ዳንኤል የሸዋ ስርዓቱን በመቃወም የኢትዮጵያ ህዝብ አርበኞች ግንባር ሰራዊትን ተቀላቀለ። አምባገነኑ የወያኔ ቡድን የታጠቀ ኃይሉን መከታ በማድረግ ንጹሐን ዜጎች ያለ አግባብ እየጨፈጨፈ ስልጣን የሚሆን ለማስቀጠል የሚያደርገውን እንቅስቃሴና በሰራዊት ውስጥ የነገሰውን የአንድ ቡድን የበላይነት በመቃወም የደብረ ዘይት አየር ኃይል አባል የነበረው ኤል 39 ስኳድሮን ተዋጊ ጀት አብራሪ የነበረው ምክትል መቶ አለቃ ዳንኤል የሸዋስ አገዛዙ የሚያደርስበትን ጭቆናና እንግልት ይበቀላል በማለት ወደ ኢትዮጵያ ህዝብ አርበኞች ግንባር መቀላቀሉን ሰሞኑን ተገለጸ። የደብረ ዘይት አየር ኃይል ባባና የኤል 39 ስኳድሮን ተዋጊ ጀት አብራሪ የነበረው ምክትል መቶ አለቃ ዳንኤል የሸዋስ ተቃዋሚዎችን ትደግፋለህ፣ ከእነሱም ጋር የጠበቀ ግንኙነት አለ በሚል ምክንያት ተጠርጥሮ ያለምንም ወንጀል ለአምስት ወር ያህል ታስሮ እንደነበርና ከእስር እንደተለቀቀም በወያኔ ደህንነት አባሎች አማካኝነት በአይነ ቁራኛ ክትትል ሊደረግበት እንደነበር አስታውቋል። ምክትል መቶ አለቃ ዳንኤል የሸዋስ የወያኔ ደህንነት አባሎች ጥላቻና ጥርጥር ምክንያት እንደገና ከተቃዋሚ ኃይሎች ጋር በቅርበት እየሰራ መሆኑን ይደርሰንበታል በማለት ወደ እስር ቤት እንዳስገቡትና ለ23 ቀናት በደብረ ዘይት እስር ቤት ከቆየ በኋላ ከእስር ቤት አምልጦ የኢትዮጵያ ህዝብ አርበኞች ግንባር ሰራዊት መቀላቀሉን ገልጿል። በሌላ ዜና በሁመራ አካባቢ የሚኖሩ የህብረተሰብ ክፍሎች ላይ የኢትዮጵያ ህዝብ አርበኞች ግንባር ደጋፊዎች ናቸው በማለት አስረው የነበሩ 10 ሰዎች ላይ ከ6 ዓመት እስከ 25 ዓመት በመፍረድ ወደ መቀሌ ሽሬና እስር ቤት እንደወሰዷቸው የአርበኞች ግንባር መግለጫ ገልጿል። ይህ በእንዲህ እንዳለ በዳንሽ አካባቢ በኢትዮጵያ ህዝብ አርበኞች ግንባር ስም በህዝቡ ላይ እያደረሰ ያለው እንግልት ተጠናክሮ ቀጥሏል። የወያኔ ገዢ ቡድን በዚሁ አካባቢ እየደረሰበት ባለ ወታደራዊ ጥቃት ሳቢያ የኢትዮጵያ ህዝብ አርበኞች ግንባር እንደ ምሽግ የሚጠቀሙ እናንተ ነው በማለት አካባቢውን ህብረተሰብ እያሰቃየ እንደነበር ይታወሳል። በአሁኑ ወቅት ብዛት ያላቸው የዳንሻና የአካባቢው ነዋሪዎች እያሰረ ሲሆን የሚሰጠው ምክንያት ደግሞ የኢትዮጵያ ህዝብ አርበኞች ግንባር ያስታጠቃችሁን መሳሪያ አምጡ፣ ከእነሱ ጋርም ቀጥተኛ ግንኙነት እንዳላችሁም ደርሰንበታል በሚል ወደ እስር ቤት እያጎራቸው ይገኛል ይላል ሪፖርቱ። بيمن اسر بيت يمكن يتوب يعني سرنجو شفت هي يال هي يالونو كثر مستعمل بلا بيمن اسر بيت وست يتسق عيون دم يمكن يقول له نزيه يتوب يعني وش سرنجو يلا عندش مسرجة كهاي مستعمل تسك بك أفرد الدرس بيجون بباشو ثم عاشنا رجع في أتوب مسك أصل عندالو يدرس لنتر ياكر بوال تساروشون دمينوت بيمن لو يعني إمبا سيا بتوب ناكرهم سامي على جينجنم سلو أمر رو بيتقرأ لو يعني وتشو قدام سو كلو إمبا سوتش يزقوش ما بيت ماسك بره على فينا تندال بباشو تكسوتش غروش ما كتالي منسترو مسوي ماكرب يتشال على بلوال بس ما ليه بكل أدرجو بجلب بحر أقارته وده من الدقبو من ناقص نزيتو بيان سنجوش يعني تيزدوت تسترو أسرع نبرو هون على لزت أني سوونو هلا تون نسون دمينوت زيو بشبوه بمبال سربيتوس متعال ولاد بتي يتقاسلو بكي بكم ناس هاجين يمسك عيننا يعمرو بهم تاني هون من دالة بزين ولا تكاتوال كتاسو دفن أسرع مستعمل تاسكوترنا لميروت نزد سرنجوش يبوت كاسه هون يكون سدتنجوش دوني من ناقروت يلا عندش مسرجة كهام مستعمل كموت عند تفرد باتشونا كمجب جمرو برزاتنا بكم نا بمعطات يتسق عيوننا تشونم قال سؤال كمان منكس بكل فتمة أتاتشو سانساتشو بزاش تاجر ميجيني ويانا إمباسي تجرونا ياو وكل يردان على شالم عليهم ألف لجم سيلوم أمرال ويانا تجوك دام سك على كباب وكله إمباسو تجيز قوتش ما تماسك بره على فينا تدل باتشو تكسو بمرجع وصل الناس وش لقودون دام يشلون على ششكم سدتونيوش تجيك كدرسة بحالة بتشاسعون تجيك كمدرسة ويتم ميجيني بتوه تعال إمباسي مرجع بيسطو يتشالن دام يواني ستون يتكسو يويانا كالاقب بايل سدتونيو شول امباسيو عمل كتو من عالبات بزيبا كل اللبا كالاقن يوم انكوا بكتالو جيكو دايمستر بياسا ووكو مفتيه مشاتي تشالال بميل فيزي اللو ويانا عيرمنا ويمل ستوال የሻቢያ ፕሬዝዳንት ኢሳያስ አፈወርቅ ወያኔ ጋር አንዳችም ድርድር የለም አለ። ይሄን መልስ የሰጠው በቅርቡ ከኤርትራ ቴሌቪዥን ጋር ለፕሮፓጋንዳ ፍጆት ታስቦ ተዘጋጀ ቃለ ምልልስ ላይ ነው። የዲፕሎማሲው ግርግር እየተደረገ ባለበት ወቅት በተለይም አቀማጥሎ ለስልጣን ያበቋቸው እነ ኮህን በአደራዳሪ በኩል መልእክቶቻቸውን እየተገናኙቸው ይያለ ከወያኔ ጋር ድርድር ቀርቶ ለሰማውና ላስበው አልፈልግም የሚል ስለጉዳው የሻቢያ መሪ መልስ ሰጥቷል። ካሁን ቀደም የትግሬ ወያኔ ጠቅላይ ሚኒስትር በኩሉ አስመራ ድረስ እጅ ለመደራደር ዝግጁ ነው ነኝ የሚል መስመጠቱ ይታወሳል። ብቻ ሳይሆን ህዳሴ ግድብ በመብራት ኃይል ሽያጭቅድ ኤርትራም ተጠቃለለበታለች የሚለው ይፋይ መግለጫ ተሽሮ የሻቢያው ሳያስ ወያኔው የዲፕሎማሲ ዘመቻ የዘመቻ የወያኔ ዲፕሎማሲ ዘመቻ ከመሆነ አልፈም የኤርትራ ህዝብ ሳይሆን የወያኔ ፈጥራ ወሬ ነው ብሏል። በመቀጠልም ወያኔ በሻቢያ አገላለጽ እስኪጠፋ ድረስ ማውራቱን ይቀጥላል ብሏል። አምባሳደር ሄርማን ኮሆን በመስራቅ አፍሪካ ጉዳይ የአሜሪካን መንግስት በውጭ ፖሊሲ የሚያማክሩ ሲሆን የኤርትራ መታደግ አሁን ነው በሚል በቅርቡ ለተባበሩት መንግስታት ድርጅት በጻፉት የመፍትሄ ሐሳብ ኢትዮጵያ ወዛጋቢውን የባድመ ግዛት ለኤርትራ እንድትሰጥ በሁለቱም አገሮች መካከል እርቅ እንዲወርድ የሚል ሲሆን ለዚህ ማሳባቸው ያንና ሻቢያ እርቅ መፍላጎታቸውን አሳይቶኛል ብለዋል። የያንና ሻቢያ የድብቆች ጨዋታ እንደቀጠለ ሲሆን እነዚህ ሁለት ወንጀለኛ ድርጅቶች በድድር የሚደርሱበት መፍትሄ የኢትዮጵያን ለዘላቂ ጥቅም የሚያስጠብቅ ሳይሆን ሁለቱን አባገነኖች የፈለጋቸው እንዲያደርጉ በስልጣን ላይ እንዲቆዩ የሚያበረታታ በጸረ ኢትዮጵያ ሴራ ቡድን ተቀየሰ ፕላን ለመሆኑ ግልጽ የሆነ መጥቷል የሚለው ግንዛቤ አብዛኛው ኢትዮጵያ የሚጋራው ሐሳብ ሆኗል። ሰሞኑን በዲያስፖራው ሚዲያዎች የግንቦት ሰባትን ወንጀሎች የሚያጋልጡ ትችቶች ሲደመጡ ሰምተዋል። ከዚሁ ጋር ተያይዞም የግንቦት ሰባት ነባር ወዳጆችም ጭምር ህሊናቸውን ወደ ጥሩ መንፈስ የሚመልስ ግንዛቤ ሲሰጡ ተደምጠዋል። የኢትዮጵያ አንድነት ሬዲዮ ባደረጋቸው የሚዲያ ደሰሳዎች ላይ እንደተገነዘበው ከሆነ በድረገጾቻቸው ላይ አጥራ በጅተው ግንቦት ሰባትን አትንኩስ ሊሆነበሩት ሁሉ እውነታው የት ላይ እንደሆነ በመገንዘብ ብቻ ሳይሆን ማመን ያካተተ ምስክርነት የሰጡ ቁጥራቸው ብዙ ነው። ከዚህም አልፎ የእሳት ባለቤት የሆነው ግንቦት ሰባት የሚዲያ አውታሩን እሳትን ከስሪፍታው የሚል ጥሪ ሁሉ አስተጋብተዋል። በግንቦት ሰባት ዲሞክራሲ በሐቅና በመረጃ የተደገፈ ማጋጥ ባደረገው የነቃ ተሳትፎ ብዙዎች ኢትዮጵያውያኖችን ከተሳሳተ አመለካከታቸው አስበው እንዲመለሱና የሀገር ማዳን መሰባሰብና ወሳኝ የትግል ምርጫ ለመውሰድ በቅድሚያ ኢትዮጵያዊነትን የሚጠሉትን ወግዱ ማለት እንዳለብን በተለይም በጠላት ጉያ ሆኖ በቀና መንፈስ ተነሳስተው ለመሰዋዕትነት የተዘጋጁትን አሳልፎ መስጠት እንዳገር ክደት ይቆጠራል የሚለው የማጋጥ ምርጫ ብዙዎችን ወደ ቀና መንፈስ ለመመለሱ በተከታታይ ከሚሰጡት የጸረ ግንቦሳትቹ ተሽላ መገዘብ ተችሏል። ከዚህ ጋር ተያይዞ የውያኔው መሪ በኢንዱስትሪ በግፉ አገሮች ስብሰባ ላይ እንዳለ በመቃወም አስብርግጎት ለብሽታ የጣለውና በዚያው እንዳይመለስ አደረገ ተብሎ የታመር ድግት የሚነገርለት አበበ ገላውም በበኩሉ በፌስቡክ በመግለጫው ላይ ባዶ የሆኑ ድግቶች ባዶነታቸው ከዱ ካልተነገራቸው ከጥፋታቸው ሊታቀቡ አይችሉም የሚል ትችት በመሰንዘሩ ግንቦቶችን አስቀይሟል። በተጨማሪም በዋሽንግተን ዲሲ አዲስ ድምጽ የአዲስ ድምጽ ፕሮግራም አዘጋጅ የግንቦት ሰባት አፍቃሪ አበበ በለው በመግለጫው ላይ ትግሉ ኢትዮጵያ ውስጥ እንጂ በውጭ ያለው ግርግር ባዶ ነው ብሏል። የግብጽ መንግስትና የትግራይ ወያኔ አገዛዝ ለህዳሴ ግድብ አዲስ ንትርክ ሲያደርጉ ሰነበቱ። የግብጽ የውሃ መስኖ ሚኒስቴር አዲስ አበባ ሲገቡ ባደረጉ ንግግር ላይ ወያኔ ግንባታውን ማቆም አለበት የሚል ጥሪ በማሰማታቸው ውይይቱ በታቀደው መሰረት ሊቀጥላል መቻሉ የወያኔው ሹም በብስጭት ተናግሯል። የግብጽ ሚኒስትር ከራሳቸው መንግስት በቀረበ ጥያቄ ለውይይት መልእክተኞቻቸውን አስከትለው ቢመጡም የቆየና የተጠናቀቁ ጉዳዮችን በማንሳታቸው በወያኔ በኩል የሶስት ሰዓት መስተንግዶ ከተደረገላቸው በኋላ መንገዱን ጨርቅ ያርግላቸው የሚል መሰጠቱን የወያኔ ባለስልጣን በጋዜጣዊ መግለጫቸው ላይ ይፋ አድርገዋል። ግብጽ እንደቀደሙ ጊዜያቶች በሁለቱ ጉዳዮች ላይ ከአቋሟ እንዳላፈገፈገችና የዓለም አቀፍ ባለሙያዎች ቡድን ጥናት በተሟላ ሁኔታ ማከናወንና ይህ እስኪከናወን ግንባታው እንዲቆም የሚለውን ጥያቄ በማያያዝ ያቀረበችውን አቤቱታ አስመልክቶ ወያኔ በተዘጋ አጀንዳ አልወያይም ብሏል። ወያኔ ከዚሁ ጋር አክሎ ግብጽን ወንጅሏል። በተለይም ከቻይና ለግንባታ የፈቀደች ተጠየቀውን ብድር ተጨማሪ ብድር የ1.2 ቢሊዮን ዶላር ለማስከልከል ጫና ማድረጓንም አስመልክቶ ወያኔው በግብጽ ላይ ወቀሳውን ሰንዝሯል። ከዚሁ ጋር በተያያዘ ዜና የግቤ ሶስት ኃይል ማመንጫ ፕሮጀክት የብድር ጥያቄ ለአፍሪካ ልማት ባንክና ለዓለም ባንክ ቀርቦ ነገር ግን በተለያዩ አካላት ተጽዕኖ ባንኮቹ ውሳኔ መስጠት እንዳልቻሉ ወያኔ ምሬቱን ገልጾ ተጽዕኖ ለመፍጠር የሞከሩ ወገኖች አሸባሪዎች ናቸው ብሏል። ይህንም ግምት ውስጥ በማስገባት ይላል የወያኔ መግለጫ ጠላቶቻችንን ለማንበርከክ የህዳሴ ግድብ መጠናቀቅ አለበት ብሏል። በመጨረሻም የአንድነት ፓርቲ አመራር አባል አቶ አስረጣሴ በፖሊስ ጥበቃ በተያዙበት ፖሊስ ጣቢያ በስር እንዲቆዩ ተበየነባቸው። የአንድነት ፓርቲ አመራር አባል አቶ አስረጣሴ ለእስር ያበቃቸው ዋናው ምክንያት ለአንድ ጋዜጣ በተላኩት ጽሑፍ ላይ ትክክለኛ ፍርድ ከኢህአደግ ወያኔ አይጠበቅም የሚል ዘለፋ አድርገዋል በሚል የተቀነባበረ ወያኔ የሽፍጥ ክስ ሲሆን በሐሰት ፍርድ ቤት ቀርበው የተከሰሱበትን ክስ በጠበቃቸው በኩል ለመከራከር ቢሞክሩም ህገወጡ ፍርድ ቤት ቅጣት በይኖባቸዋል። በፍርድ ቤቱ ውሳኔ መሰረት በአምስት ወራት እስራት ተቀጥተው በተጨማሪ ሁለት ዓመት ገደብ ተጥሎባቸዋል። አቶ አስረጣሴ በፓርቲያቸው ድጋፍ ፍርዱን ተቃውሞ ይግባኝ እንደሚጠይቁ አስታውቀዋል። ዜናዎቹ በዚህ ይጠቃልላሉ።
Oh, Lord. የኢትዮጵያነት ራዕይ የሁላችንም መሰባሰቢያ ይሁን። ያንድ አገር ያንድ ህዝብ መንፈስ በመካከላችን አለ የምንል ኢትዮጵያነት ያገር ፍቅርና ጠንካራ ብሔራዊ ነጻነት ስሜት በውስጣችን ያለን ኢትዮጵያነት የጋራ መታወቂያ አድርገን ለማንነት ስነ ልቦና አባዶነት ተጠያቂ ያልሆንን በኢትዮጵያነት መሪ ሰብሳቢ ሐሳብ ዙሪያ ለመጠቃለል አለመቻላችን በታሪክ ተጠያቂዎች ነን። ኮያኔ ብሔራዊ ክህደትና የጥላቻ አቀንቃኞች ላይ የጠራ አቋም ያለን ወገኖች በጥላቻና በበቀል ኢትዮጵያ አገራችን ስትታመስ ለበቀል ርምጃ ማስፈጸሚያ በሆኑ ድርጅቶች እየታገዘ የትግሬው ያኔ አገዛዝ በህዝብ ላይ መከራና ፍዳ ያደረሰ መሆኑን አይተን ከመቆርቆር አልፈን በተግባር አለመደራጀታችን ልናፍርበት ይገባል። ቸልተኝነታችን አገሪቷን ወደ ምስቅልቅል ሁኔታ አስገብቷታል። በጊዜያዊ ጥቅምና ስግብግብነት ለሆድ መገዛት መሸነፍን የመረጡ ወያኔ ጫናቸውን የመከፋፈል አባዜ በዲያስፖራው ሲነዙ ኢትዮጵያውያኖች በቁጣና በድፍረት ሌቦችን ለማሸነፍ አለመቻላችን በታሪክ ተጠያቂዎች ያደርገናል። ዘረኝነትና ከዘረኝነት ጋር በቅርብ የተሳሰረ የአናሳምባገነንነት ኢትዮጵያ አግራችንንና ህዝቧን ለመከራ ሲያጋልጣት አብዛኛዎቻችን ተመልካቾች መሆንን መምረጣችን ምን ያህል ልባችን የደነደነና ህሊናችን ለጥቅም ሸጠን ለውጠን አስማምተን ባዷችንን የቀረን ለመሆናችን ያሳያል። አገሪቷ አሁን ካለችበት የከፋ ሁኔታ ላይ ወደ በለጠ ውድቀት ብትደርስ እንኳን ካፍራሹና አውዳሚው ጋር ለመሰለፍ የሚዳዳቸው በወያኔ አኩይ ተግባር ላይ ተመቻችተው ሽንፈትን በጊዜያዊ ጥቅም ለውጠው ለመኖር የስብዕና ህሊናቸውን አውልቀው የጣሉ እየተበራከቱ መሄዳቸውን ስናይ ኢትዮጵያዊነት ላይ ያለው ኃላፊነት እጅግ እየከበደ እንደመጣ እንገነዘባለን። ዛሬ በአገራችን ሰላማዊ ትግሉንም ሆነ በዱር በገደሉ ፋኖ ተሰማራ ለሚለው ጥሪ ምላሽ ለመስጠት ሳይቻል ቀርቶ ምስቅልቅሉ የወጣ ትውልዱ ብሔራዊ ታማኝነት መሸከም ባለመቻሉና ጠላቶቻችን ቀድመው ያጠናቀቁትን የብሔራዊ ክህደት ፕሮፓጋንዳ በመላመዱ ነው። ወያኔን አጅቦት የገባውና እስከ ዛሬ ድረስ አቀማጥሎ ያስቀመጠው የዓለም አቀፍ የሴራ ቡድን በኢትዮጵያዊነት ላይ የሐሰት ኢንፎርሜሽንና ፕሮፓጋንዳ በማሰራጨት ትውልዱ በልዩነት አስተሳሰብ እንዲታነጽ ብሎም ፍርሃት ልብሱ ልዩነት ምግቡ እንዲሆን የተካሄደው ዘመቻ ዛሬ ላለንበት ወቅት አድርሶናል። በምዕራቡ ዓለምም በኢትዮጵያ ላይ ያለው አስተያየት እንዲለወጥ ሕዝቧ ቅኝ ገዥነት ሳይቀበል በደምና ባጥንታቸው ያግራቸውን ብሔራዊ ነጻነት አስከብረው በመኖራቸው የተነሳ የነብራቸው ቁጭት ወያኔን ወልዶና አሳድጎ የኢትዮጵያን ብሔራዊ ክብር አሳልፎ የሚሰጥ የባንዳዎች ጥርቅም ባስከዳጅነት እንድንቀበል ከተደረግን ወዲህ ዜጎች ለከፋ መስዋዕትነት ተዳርገዋል። በዲያስፖራው ያኔ አባቶቻችን እናቶቻችን የቀደምት አያቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ያቆዩአትን ኢትዮጵያ እንደገና ወደ ቦታዋ ተመለስ በሚለው ጽኑ ዓላማ ከቆመ ኢትዮጵያዊነት ያገር ኩራት መንፈስና ያገር ፍቅር ለዓላዊነት በብሔራዊ ንጻነት የትግል ጥሬ ስር የተጠቃለለ ስብስብ እንዲኖር መሰራት አለበት። ኢትዮጵያዊነት ላይ የጣለው ኃላፊነት አንድና ብቸኛ አማራጭ የሌለው አንዲት ኢትዮጵያን አንድ አገር አንድ ህዝብ በሚለው መርሆ ስር መሰለፍ ብቻ ነው። የኢትዮጵያ አንድነት ሬዲዮ ከተመሰረተበት ወቅት አንስቶ ኢትዮጵያና ኢትዮጵያዊነት የህዝብ ፍቅርና አንድነታችን ምን ችግር ውስጥ እንደገባ የሚገልጹ ትምህርታዊ መግለጫዎችን ስናሰማ ቆይተናል። የኢትዮጵያ ህዝብ ትግል በወያኔ ላይ በድል አድራጊነት ሊጠናቀቅ የሚችለው በጥራት የተሰባሰበ ፍጹም በኢትዮጵያዊነት መሪ ቃል የሚመራ ራዕይ ያለው የሞራልና የህሊና ብቃት የተጎናጸፈ ድፍረትን ከመስዋዕትነት ጋር ታሪክ ለመስራት የተዘጋጀ መሆን እንዳለበት ገልጸናል። ጠላቶቻችን ጨካኞችና ካህዲዎች በመሆናቸው የኢትዮጵያዊነት ትግል የድርጅት ብቃትና ለብሔራዊ ክብር ታማኝነት ጋር ጥብቅ ትስስር እንዳለው አመላካች ማብራሪያዎችን አስደምጠናል። ኢትዮጵያዊነትን እንደ መንፈስ እንደ ራዕይ እንደ ሃይማኖት ይዘን የኢትዮጵያዊነት የጋራ መታወቂያ በሆነው ብሔራዊ አንድነት ዙሪያ ለዲሞክራሲ ስርዓትና ለፍትህ አስተዳደር ለእኩልነት እንስራ ስንል ከጎጠኞች ጋር ሊታረቅ የማይችል ቅራኔ እንደሆነም ግንዛቤዎችን ሰጥተናል። በአገራችን የዲሞክራሲ የሰብአዊ መብትና የሕግ የበላይነት እንዲሰፍን የኢትዮጵያዊነት ራዕይ በምግባር ታንጾ በዓላማ ጸንቶ የሕዝብን አመኔታ እያገኘ ወደፊት እንዲራመድ ከተፈለገ የዘረኝነትና የጥላቻ ማስፋፊያ ስብስብ በሆኑት ላይ የጠራ አቋም በመያዝ የብሔራዊ ምልክታችንን በኢትዮጵያዊነት ዙሪያ በመወገን የኢትዮጵያዊነት ትግል በራሱ የመተማመን ስነ ልቦናዊ ዝግጁነቱን በእጅ ውስጥ እንዲያስገባ የአንድነትና የክብራችን መግለጫ የሆኑ ስብስቦችን አስተዋውቀናል። ለኢትዮጵያዊነት መሪ ቃል ራስን ማስገዛት ቅድመ ሁኔታ መሆኑን ስንገልጽ በኢትዮጵያዊነት አስተሳሰብ ዙሪያ ለጋራ ፍላጎትና ዘላቂ ጥቅም ሰጥቶ መቀበል ወስዶ መመለስ ወይም መተካት ፍረንጆቹ እንደሚሉት ጊቭ ኤንድ ቴክ ከሚሉት አንጻር ለህብረተሰባችን ፍጹም ውህደትና አንድነት ስር ለመተዳደር በሚያስችል ተገንብቶ ለመጠበቅ ስለሚከፈለው መስዋዕትነት ሳይቀር ውይይቶችን በኢትዮጵያ አንድነት ሬዲዮ አስተናግደናል። አንድ ህዝብ የወል ታሪክ፣ የጋራ አገር፣ የወል ኢትዮጵያ የማንነት ስሌቶችና አንድ ወጥ ስነ ልቦና ድምር ለሆነችው ውድ አገራችን ፍጹም ውህደት ስንጨነቅና ስናስብ በአንድነት አድማስ ስር በመሰለፍ ጠላቶቻችንን መቅጣት እንደምንችል እናምናለን። ቆሎን መቆርጠም እንጂ ማሸት አይጨርሰውም የሚባል አባባል አለ። የኢትዮጵያ ህዝብ ስቃይና መከራ አድራጊውም ሲፈጽመው ተበዳዩም ሲያወራው 23 ዓመታትን አስቆጥሯል። ለኢትዮጵያዊነት መሪ ቃል ተገዦች ለመሆን ብቃት ባለማሳየታችን የአገራችንን ታሪክ ለማጥፋት ዓላማው ያደረገውን የካሃዲ ምንደኛ ቡድን ኢሰብአዊ ባህሪና ድርጊት በማውራት ብቻ ተወስነን ቀርተናል። ይህ ባለበት እንዲቀጥል የሚፈልጉ ቡድኖች ዙሪያችንን ከበውናል። ይህ ደካማ ጎናችን መቀጠል የለበትም እንላለን። ወያኔ የጫነብን ግፋው ያገዛዝ በትግል የምናሸንፈው በወያኔ የተደፈረውን ተደፍሮም የተጎዳውን የኢትዮጵያዊነት ክብርና ሉዓላዊነት መልሰን በእጃችን ስንይዝ ልንይዝ የምንችለው የኢትዮጵያዊነት መሰባሰብና ኅብረት እውን ሲሆን ነው። የኢትዮጵያ ሕዝብ የነጻነት፣ የፍትሕ፣ የዲሞክራሲ አብሮ የአንድ አገር ውህደቱ የሚረጋገጠው ከጎሰኞች ጋር ባቻነትም ሆነ በተንኳሰሰ የኅብረት ጥሪ በሚስተናገድ ድርድር ውስጥ መግባት ከወያኔ ጋር እንደ ማበር እንደሆነ ግልጽና በቂ ግንዛቤ ሊኖረን ይገባል። ኢትዮጵያዊነት ድርጅት ራሱን ለጎጠኞች ገጸ በረከት አድርጎ በማቅረብ ወያኔን መቅጣት አይቻልም። ላለፉት ሁለትና ሦስት ዓመቶች ለኢትዮጵያ ብሔራዊ ክብር ወገንተኛ የሆኑ ወገኖች የሐሳብ ውህደት በመርሆ ደረጃ አለን በሚል ከቅን አስተሳሰብ በመነሳት የተለያዩ የኅብረት መዋቅሮችን በመመስረት ቢያንስ በዳያስፖራው ውስጥ ራሳቸውን ያስተዋወቁ አሉ። በብሔራዊ ክብር መገለጫ ዙሪያ ብዙ መፋለስ ቢደርስም ከታሪክ ተጠያቂነት ለመዳን ሲሉ የኢትዮጵያዊነት የትግል ፋና ብርሃኑን እንዲያበራ በቀጣዩም የኢትዮጵያዊነት የትግል አንድነት ዳብሮ ቁርጠኝነቱን እንዲያሳይ እንቅስቃሴዎች ተጀምረው እንደነበርና አገራዊ ጥሪ ቀርቦ እንደነበር አይዘነጋም። ለዚህ ቀጥተኛ ምሳሌ የሚሆነው የኢትዮጵያ ሕዝብ የጋራ ትግል ሸንጎ ጅምሩ አንድ ለናሙና የሚጠቀስ የትግል ግንባር ነው። የኢትዮጵያ ሕዝብ የጋራ ትግል ሸንጎ በምስረታው ወቅት የሰጣቸው መሪ ሐሳቦች በኢትዮጵያውያን መካከል የሚብላሉ አንኳርና የትውልዱ ያደራ ሸክም በሆነበት አህጉራዊ ጥያቄዎች ዙሪያ ቀጥተኛ መልስ ለመስጠት ሞክረዋል። በዋናነት አፋኝና አምባገነናዊ አገዛዝን አስወግዶ በሕገ መንግሥታዊና ዲሞክራሲያዊ ሥርዓት ለመተካት የተባበረ ትግል ወሳኝ ነው ይላል። ሸንጎው የአገራችንን አንድነት ለድርድር የማያቀርብና በትግሬ ወያኔ አገዛዝ ዳር ድንበሯ የተሸራረፈችዋን ኢትዮጵያን ተገቢና ታሪካዊ ቦታዋን እንድትይዝ ትውልዱ የትግል ትብብር መሠረት መጣል ይኖርበታል ይላል። አንድነትንና ሉዓላዊነትን ለድርድር ለማያቀርብ ሕዝባዊ እንቅስቃሴ መፍጠርና የተፈጠረውንም የተግባር ማረጋገጫ ማዕከል አድርጎ ታማኝነት ያላቸውን ሥራዎች ማከናወን ኢትዮጵያን ከመታደግ ጋር በጥብቅ ይተሳሰራል። ሸንጎው በዳያስፖራው ውስጥ ኢትዮጵያን ከጨርሶ መጥፋት እንታደጋት ጥሪዎችን ሲያስተላልፍ፣ ተበለጥን የሚሉ በዳያስፖራው ውስጥ የሕዝብ ልዩነትን አርማ አንግበው ለብሔራዊ ጥቅም የቆመ ኃይልን በመፈታተን የኢትዮጵያን ክብር ከሚያንቋሽሹ ጋር በማበር ወያኔያዊ ችግሮችን ወርሰን እንድንኖር ተጻራሪ ዘመቻ የሚያካሂዱ አሉ። ክህደትን እንደ አርበኝነት፣ ሸፍጥን እንደ ጀግንነት በመቁጠር የኢትዮጵያ ነት ስብስብ ማዕከላዊነት ይዞ እንዳይራመድ የተለያዩ ደባዎች እየተካሄዱ ነው። በዳያስፖራው የኢትዮጵያዊነት ድርጅት ይኖርልን ስንል ታሪክና ባህልን እውነትንና ጽናትን ያገር ፍቅርንና መከባበርን ሉዓላዊነትንና ብሔራዊ ክብርን የሚሟገትልን በእውነተኛ ኢትዮጵያውያን አእምሮ የሚጉላላውን በተቀዳሚ ለእናት አገር ለሕዝቧ ፍቅርና ለሰንደቅ ዓላማዋ ታሪካዊ ኃላፊነቱን በተግባር የሚገልጽ ድርጅት ማለታችን ነው። በዚህ ድርጅት ኢትዮጵያዊ ወገን አስቦና ተዘጋጅቶ ሁለንተናዊ የሆነውን የራሱን ስነ ልቦና በሚያስተማምን ሁኔታ ጠብቆና ሟልቶ ለውድ አገሩ በጎ ነገሮችን ማበርከት ይችላል የሚል እምነት አለን። ከጥቂት ዓመቶች ወዲህ ቀስ በቀስ እያዘገመ የመጣው ለውድ አገራችን ብሔራዊ ጥቅም ለሕዝቡና ለሉዓላዊነት ለብሔራዊ ዳር ድንበሯና ለሕዝቡ አንድነት መቆርቆር ፈንቅሎ ወጥቶ ሕዝቧን ለከፍተኛ ጥቃት ባጋለጡት ወያኔያዊ በቀልና የጸረ ኢትዮጵያ ምልምል ቡድኖች ላይ የበላይነት ባያሳዩም ኢትዮጵያን የጎዳትንና ለጥቃት ያጋለጣትን ደካማ ጎን በማሸነፍ ኅብረት ለተግባር ከሁለንተናዊ ብቃት ጋር ለመራመድ የሚያስችለውን ኃይል እያሰባሰበ በመምጣት ላይ በመሆኑ እልል የሚያሰኝ ነው። ይህ የኢትዮጵያዊነት የሥነ ልቦና የበላይነት እምርታ የኢትዮጵያን ገድል በማዋረድ የክህደት ባህል ለብሔራዊ ክብር ታማኝ አለመሆንንና አለመቆርቆርን ተላምደን ጐጠኞች የሚቀባበሏት ኢትዮጵያ ሆና እንድትኖር ዘመቻ ሲያደርጉ የነበሩ የዲያስፖራ አርበኞች ክፉኛ መጋለጥ ኢትዮጵያዊነት ያለበትን ታሪካዊ ኃላፊነት እንዲወጣ ለአገር ለወገን መቆምን በተግባር ለማሳየት መንገዱ ተከፍቷል። በመሆኑም የኢትዮጵያ ተሐድሶ መንፈስን ለመላበስና ብሩህ ተስፋ በትግሉ ላይ እንዲፈነጥቅ ለማድረግ መንፈሳችንን በኢትዮጵያዊነት ብቻ ማነጽ አለብን። ትግላችን ከኢትዮጵያዊነት ጋር ከተሳሰረ ለድል ዋስትና ነው። ድል ለኢትዮጵያ ሕዝብ፣ ኢትዮጵያዊነት አሸናፊ ነው።
አርማጮቻችን በመግባችን ለነግለጽ ነው ከጣው ፕሮግራማችን ቃለ መጠይቅ ጊዜ ነው። በዛሬው ዕለት ለጥያቄና መስንግዳ ሆኖ መካከላችን ያለው ወጣት ብንያም ባህሩ ይባላል። ብንያም በስቶኮም ዩኒቨርሲቲ በኢኮኖሚክስ ማስተር ዲግሪ ፕሮግራም ላይ የሚገኛል። ብንያም ለኢትዮጵያ የማጋራው ወቀትና ብልሃት ወይንም ሐሳብ አለኝና ለውይይት ልቀርብ ብሎ በጠየቀው መሰረት እንግዳችን አድርገናል። ብንያም እንኳን ደህና መጣህ። አሁን በመግቢያ ላይ ከገለጽኩት እንግዳ አንተን የትምህርትን ደረጃና ሌላም ነገር የምጨምርበት ነገር ካለ በእጭሩ ለመነሻችን እናርገው። ሌሎችም ይታወቁ ሊሆን ይችላል በሌላ ሚዲያ ተፋኑ እንዳንሄድ ያለንም ጊዜ ወደ 25 ደቂቃ ነው የመደብነው። ይሄንን ሐሳብህን የኢትዮጵያውያን ህብረተሰብ በንግድና በልዩ ልዩ የመዋለ ንዋይ ማዳበር ስራ ላይ ለማሳተፍ ሐሳቡን ስታመነጨውና ይቅርታ አድማጮቻችን እንደገና እንጀምራለን የእንግዳችንን ማይክ ተዘክቶ ስለነበረ ነው እንደገና ማስተዋቂ ኖርብኛል መሰለኝ የዛሬ እንግዳችን አቶ ማነው ልጅ ወጣት ምንያም ባህሩ ነው ካሁን ቀደም በሌሎች ሚዲያዎችም ይቀርባል በኢንተርቪው መልክ እና ወጣቱ በስቶክሆልም ዩኒቨርሲቲ የኢኮኖሚክስ የማስተር ዲግሪ ፕሮግራም ውስጥ የሚማር ነው ለዛሬው ውይይታችን አንዳንድ ሐሳቦችን ለኢትዮጵያ ህብረተሰብ ጋር ለመጋራት ፍላጎትም ስላለውና ያጠናቸው ጥናት ስላለው መጋራት ስለፈለገ በሱ ዙሪያ ለመነጋገር ድል ስጡ ስላለ በጠየቀው መሰረት አቀርበናል አሁን እንግዲህ ወደ ጥያቄና መልሱ ከመሻገራችን በፊት ምናልባት እኔ በትምህርት ደረጃውና በላው ነገሮች ላይ ያላስተዋውኩት እንትነጥብ ካለ እሱን ተናግረው ወደ ውይይታችን እናመራለን
ያው እንግዲህ አብዛኛውን አስተዋውቀዋል በተጨማሪ መጨመር መፈልገው ነገር ቢኖር እዚህ እንግዲህ ስቶክሆልም ከመጣውበት ጊዜ ጀምሮ ከትምርቱ ጎን ለጎን የተለያዩ ስራዎችን ሰራለው ቢዝነሶችንም ከኢትዮጵያውያን ካልሆኑ ዜጎችም ከኢትዮጵያውያንም ጋር አንዳንድ ስራዎች አሉ እንግዲህ ተማሪም ነኝ ነጋዴም ነኝ ማለት ነው ያንን ነገር ደግሞ እንግዲህ ለኢትዮጵያዊው ደግሞ ያንን ነገር ማካፈሉ በየትኛውም ቦታ ያለ ኢትዮጵያዊ እነዚህን እውቀቶች በመጠቀም ሀብትን ማካበት ይችላል ቢዝነሶችን መስራት ይችላል የቁጠባ ባህሉን ማሳደግ ይችላል እንግዲህ ከበመቀጠል ደግሞ ያሰበውን እና የተመኘውን አይነት ህይወት መኖር የሚችልበትን መንገዶች ማመቻቸት ይችላል ማለት
ነው። ባየር ላይ ቀደም እየተናገርኩት ጥያቄ እንዲመለስ ለሚያስፈልግ እንደተናገሩዋሉ አንተ ያንተ ድምጽ አልወጣምና ይሄንን ሐሳቦችን ወደ ኢትዮጵያ ህብረተሰብ ይዘስት ቀርብ የትምርት የቲዮሪው ትምርት ነው የገፋፋ ወይንስ ለሌሎች ለኢትዮጵያኖች ይኖራል አለ ብለህም ተታስባቸው የስራ ዝርፎች አሉ ከተከታይ ያለው ወይስ ቲዮሪው ብቻ ነው አንተ ያነሳሳ?
ቲዮሪው ብቻ አይደለም ቲዮሪው ሲጀመር ቲዮሪው በራሱ በቂ ነው ምክንያቱም እዚህ ጋር የቀረበው ቲዮሪ በትምህርት ደረጃ የቀረበው ቲዮሪ በብዙ ሀገሮች በብዙ ህዝቦች ላይ ተጠንቶ ያስኬዳል ተብሎ በብዙ ሙከራ የወጣ ነው ቲዮሪው በተጨማሪ ምን ይበግለ ለማይት የሞከርኩት ነገር አለ የኛ ማህበረሰብ ኢትዮጵያው እንዴት ነው አናኗሩ ወጪው ሁኔታ እንዴት ነው የገንዘብ አያያዙን እንዴት ነው የሚለውን ነገር ከተለያየ ግሩፖች ጋር ለማይት ሞክር ያለው እንግዲህ እሱም እንዳንድ እንትን ነው በተጨማሪ የቢዝነሱን ዓለም እዚህ ያለውን ያበሻውን እንቅስቃሴ ወይም የኢትዮጵያውን እንቅስቃሴ ለማይት እንደሞከርኩት ከሌሎች ዜጎች አንጻር ሲታይ ዝቅተኛ ነው ይሄንን በብዙ ሰው አሳሰብ ውስጥ ያለ ነገር ነው አበሻው አክቲቭ አይደለም ሌሎች ሀገሮች ዜጎችን ካየን በተለያየ ቢዝነስ ላይ በሬስቶራንቱ በቡቲኮች ካፌዎቹ ምኑም ተቆጣጥረውት ያሉት ስደተኛው ነው እንደውም ቢዝነሱን በጣም እያስፋፋ ያለውና ለምንድን ነው የኛስ ማህበረሰብ እዚህ ነገር ማይሳተፈው ከሚለውም ጭምር ነው ማለት ነው
አይ ጥሩ ይሄንን እንግዲህ ወደ ጥያቄዎቹን እንደዘርዘረ ለማድረግ ኢትዮጵያዊ መቼ በዚህ በካፒታል በማዳበር ወይንም ነው ማለት ነው ያዎችን በማራበድ ደረጃ ብዙም በስዊድን ውስጥ ተውስን ነው ሰው ያለው ይሄንን ሁኔታዎች ለማመቻቸትና ወደዛ ካሁን ቀደም ገልጻቸው አይመስለኛል እዚህ አንድ የማለት ነው ለማዳበር አንዱ አንው እንትኑ መቼም ሎተሪ ካልወጣልህ ካፕታሙን ካልወረስክ ማጠራቀም አለብህ ከስራህ ወይም አይሆን ነገር አንድ ጓደኛን ፈልገህ አንድ ስራዎችን ፈጥረህ በቅድ ሂደህ ያን ነገር ወደ ገንዘብን ወደ ማካበት ምድርስበት ደረጃ ልደርስ ይችላልና በኢትዮጵያ ህብረተሰብ ከሚኖርበት ነው ደረጃ አልፎ በኢንዱስትሪ ወይንም በኢንቨስትመንት ምን በለው በሌላ መልክ ለመሳተፍ የሚያስችሉ ነታዎች አሉ ብለ የተጠና ነገር አለ ካንተ በኩል
እንግዲህ ያው ጀነራሊ የተጠኑ ነገሮችን ለማየት ሞክር ያለውና ስዊድን ቢዝነስ ለመጀመር ወይም ደግሞ የግል ስራ ለመስራት በአለም ላይ ካሉ ሀገሮች ከብዙዎቹ ተጠንቶ አራተኛ ነች አንደኛ ዴንማርክ ሁለተኛ ካናዳ ሶስተኛ አሜሪካ አራተኛ ስዊድን ነው ያለችው ስለዚህ በተግባራዊ ሁኔታ የተጠና ነገር ነውና ይሄ ነገር የሚያሳየው ምንድነው ስዊድን ውስጥ ቢዝነስ ለመስራት ምቹ ኢንቫይሮንመንት አለ ሪስኩም ከፍተኛ ሪስክም የለም መንግስተም ብዙ ነገሮችን አንድ ሰው ጥሩ ሐሳብ ካለውና የሚያዋጣ ቢዝነስ ሆኖ ጥናት አጥንቶበት ከተነሳ ብዙ ድጋፎችንም ማግኘት ይቻላል ብዙ ባሬሩ እንደሌሎች ሀገር አይደለም ኢቭን መነሻ ካፒታል እንኳን ከሌሎች ጋር ሲወዳደር ቀለል ያለ ነው የስዊድን የሚሉ ጥናቶችንም አይቻለሁ
ጥሩ ወደ ዘን መለስ በታሪን ባሪየርስ ወይንም እነዚህ መሰናክሎች ተብሎ በረሰብ ውስጥ የሚተከሱትን ከዛ በፊት ግን አንድ ማንሳትን ፈልገው ነገር ምንድነው አሁን ቀድም አንስተዋል መቼም የሀብት ምንጩ ትርፍ ነው ወይም ሀብትንም የሚያጎልብህ ኪሳራ ነው እና በኢትዮጵያ ህብረተሰብ ውስጥ በሚዲያዎች ማስተዋል ይመስለኛል ይሄ ኢትዮጵያዊ በባህላችን ትርፍን ቶሎ ማግኘት ባስቸኳይ ገንዘብ ማራባት እንጂ በኪሳራ ገንብቶ ወደ ትርፍ መሄድ ወይንም ትርፍና ኪሳራ ተለዋጭና ሊከሰቱ የሚችሉ መሆናቸውን ማብዛኛውን ጊዜ የማገናዘቡንትን ከባላችን ውስጥ አይደለም ያለውና ይሄ ስጋትን እየፈጠረ ትርፍ አላገኝበትም ትርፍ ቶሎ አይመጣም የሚለው ስጋት የህብረተሰባችን የተገነባንበት እንትን ተጽኖ የቱን ያህል ነው ለተላል ምናልባት ተመልክተው ከሆነ የብዙዎቹ መፍራትን መቆጠብን እና ለስራውን ለመጀመር የሚታያቸው ወደፊቱ ተስፋና የትርፍ እድሉን መመለከት
ጥሩ ነው እንግዲህ ይሄንን ካየን አይ ቲንክ ሰፋ ወዳለ ነገር ነው የሚወስደን ምክንያቱም ከባህላችን አንጻር ከአስተዳደጋችን አንጻር እኛ የህይወት አማራጭ ትምህርት ብቻ ነው ተማር ጎብዝ አጥና ጥሩ ውጤት አምጣ ጥሩ ስራ አገኝ በዛ ኑር ነው ብዙ ኢትዮጵያዊ አስተዳደጋችን ተመሳሳይ ነውና በዛ መንገድ ነው እናድገውና በተጨማሪም ወላጅም ያለውን ኢኮኖሚ ያለውን ፋይናንሻል ነገር ምናምን ለልጅ ያሳውቅም እኛም ደግሞ አድገን ስለ ገንዘብ ሁኔታ ብዙ ኢንተራክሽን የለንም በሩቁ ነው ከገንዘብ ጋር መነካካትን እንደ ኃጢያት እንደ ትክክል እንዳልሆነ ነገር እንደ ሌብነት ነው ብዙ ሲቆጠር ያደገው ያ ነገር በከፍተኛ ሁኔታ ተጽዕኖ አሳድሮብናል እንዳንደፍር እንዳንሞክር ኦፖርቹኒቲዎችን እንዳንጠቀም አድርጎናል በተወሰነ ደረጃ ይሄንን ነገር ካየን ምንድነው ወደ ፋይናንሻል ኢንተለጀንስ ወደሚለው ይሄዳል አንድ ሰው ቋንቋ ተምሮ በቋንቋ ጎበዝ ይሆናል ያዲስን ሀገር ቋንቋ ተምሮ አዲስን ትምህርት ተምሮ በዛ ነገር ጎበዝ ይሆናል ግን ፋይናንሻሊ ባለ ነገር ብዙ አንማርም እንደዚህ አይነት ትምህርቶችም በአገራችን እየተማርን አላደግንም ገንዘብ እንዴት ማግኘት ይቻላል እንዴት ገንዘብን መቆጠብ ይቻላል እንዴት ገንዘብን ማሳደግ ይቻላል እንዴት የተበደርነውን ወይም ደግሞ እጃችን ላይ ያለውን ገንዘብ እንዲያመርት እንዴት ማድረግ ይቻላል ሌላው ገንዘብ ፕሮቴክሽንም ይባላልና ገንዘባችንን አሁን ምናያቸው ሱቆች ድርጅቶች በሙሉ ከኛ ጋር በእኛ ገንዘብ ነው የሚኖሩት በኮንሱመሩ በህዝቡ ገንዘብ ነው የሚኖሩትና ከነዚህ ሁሉ ነገሮች ሲስተማቲካሊ ገንዘብን ፕሮቴክት ማድረግ የሚለውም ጭምር እዚህ ውስጥ አልተካተተም ተመረን አላደግንም ይሄ ነገር ስለዚህ ያ ነገር በከፍተኛ ተጽዕኖ አሳድሮብናል ሪስክም እንድንፈራ አድርጎናል አይቻለም አይሆንም ብለን እንድናስብ አድርጎናል ወይም ደግሞ ከሆነም አየር ባየር ነገር እዛችው የሆነ ነገር ኢንቨስት አድርገን ለዛ ወዲያው ምላሽ እንድንጠብቅ ብቻ ነው ያደረግነው ቢዝነስ ራሱን የቻለ ፕሮሰስ ነው በውቀት በተለይ ደግሞ ከገባንበት በጣም ትርፋማ ውጤታማ የሚያደርግ አንድ መንገድ ነው ይሄንን እንግዲህ የተማረውም በተለያየ ደረጃ ፕሮፌሽናል የሆነውም ማህበረሰብ ፋይናንሻል ኢንተለጀንሱን ከጎን ካላሳደገው አንድ ሰው በወር የሚያገባው ገቢ ልክ ሳይሆን የሚቆጥበው ገንዘቡን የሚጠቀመው ያህል ልክ ነው የሀብቱ ልክ ብያምናለሁ
እሺ እንግዲህ ወደ ቀደም ወደ አነሳሁን እንሸጋገርና ይሄ አንድ የስዊድን ህብረተሰብ በአራተኛ ደረጃ ለዚህ ለውጭም ዜጋ ነው ለማንኛውም ወደ ንግድና ወደ ልዩ የኢንቨስትመንት ሴክተሩ የሚገቡት እድሉ አላቸው በቀላሉ በደር ይችላል ምናምን ብለሃል ግን አብዛኞቻችን እዚህ ነው እንመቸም ያይ የምናያቸው ነገሮች መከላከልን የውጭ ዜጋ መከላከል ሳይሆን የሚያስቀምጧቸው የቀረጡ ህግና በህጋዊ መንገድ ቀረጥ መክፈል የሰራተኛ ደሞዝ ውድ መሆን ልዩ ነገሮች አሉ ሰራተኛው ቢታመም ሶሻል ዌልፌር ውስጥ የምትከፍለው የልዩ ወጪዎች ምናምን ድርጅትን በአንድ ሰው በሁለት ሰው በሶስት ሰው ቀጥረው ህልውናውን ጠብቆ ለመሄድ የማያስችል ሁኔታዎች አሉ ማዕትንቱን ቼክሞች አሉ ማለት ካፒታል ማለናው ማአት የሚጠይቁ ናቸው ሁሉ ስራ አይነቶችና ከዛ አንጻር ሲታይ ብዙ የውጭ ዜጋ ወደ ጥቁር ብላክ ማርኬትን በለው እንግሊዘኛው ቃል ከተጠቀም ወደዛ መግባት ነው የሚፈልገው ያ ደግሞ በስጋትና በልዩ አንድ ነገር ቢገኝብህ ትቀጣለህ ሱቅ ይዘጋል ድርጅት ይዘጋልና ይሄ በህብረ የስዊድን ህብረተሰብ አመች ነው የሚለውን ነገር የሚጋራ ኢትዮጵያ የለም ለዚህም ነው ብዙ ከንግድ ስራዎችም ከልዩ ነገሮች ተቆጥቶ በጥቁር እንደውም አብዛኛው መናገራችን ነው ማን ሆኖ ግን አብዛኛው ሊሰራም ይችላል ወደዛ አይነት ሁኔታዎች በመጠጋት ነው ግማሹ ህጋዊ ያልሆነው ግማሽ ህጋዊ ሆነውና ስዊድን በዚህ ሁኔታ ላይ ተስተካክለሽ የሚጥላት ከምን ላይ ነበር ያገኘው?
እንግዲህ ይሄንን ጥናት ያገኘውት በወርልድ ባንክ ያጠናው ጥናት ነው። እንግዲህ እነሱ አወዳድረው ከብዙ ሀገሮች አወዳድረው ቢዝነስ ለመጀመር ምን ያህል ቀላል ነው በሚለው ስዊድን በቅለት ለመጀመር በመቅለል አራተኛ ደረጃ ስትገኝ ምን ያህል ደግሞ ያንን ቢዝነስ ለማስፋፋት ለማሳደግና ቢዝነሱን እየሰሩ ለመቀጠል ከብዙ ሀገሮች እንግዲህ በአለም ላይ ካሉ ሀገሮች አረንትም ብለው አወዳድረው 14ኛ ላይ ነው ያለችው። ይሄ የሚያሳየው አንድ ሰው ስዊድን ውስጥ ቢዝነስ ለመጀመር ማድረግ ያለበት ነገር ምንድነው የመጀመሪያውን ወደሚለው መምጣቱ ነው ያለብን ማለት ነው። በመጀመሪያ አንድ ሰው ቢዝነስ ለመስራት ምን አይነት አይዲያ አለኝ የሚለው ላይ መመለስ አለበት ማለት ነው። አይዲያው ችግርን የሚፈታ ከሆነ ለማህበረሰቡ ቫልዩ የሚጨምር ከሆነ አክሰፕታንስ የሚያገኝ ከሆነና ሰዎቹ ተቀባይነት ያለው ጥናቱ ፋይናንሻሊ የሚያዋጣ ሆኖ ከተገኘ ለመጀመር ስዊድን ውስጥ እጅግ በጣም ቀላል ነው። ግን ኮስቲ ነው አሁን የብዙ ሰው ጥያቄ። አሁን ኢኒሻል ስታርታፕ ካፒታል ወይም ደግሞ ለመጀመር ብዙ ኮስት ይጠይቃል ነው። እነዛን ነገሮች የተለያዩ መንገዶች በመጠቀም ኮስቱን ማሳጠር ይቻላል። አሁን ለምሳሌ እዚህ ሀቦች አሉ የቢዝነስ ሀብ የሚባሉ። አንድ ሰው ጥሩ የቢዝነስ ሀሳብ ካለው ሄዶ እዛ ቦታ እነሱ ጋር ኦፊስ ሼር አድርጎ ቢሮ ሼር አድርጎ ሰራተኛ ሼር አድርጎ በጣም ትንሽ በሆነ ፕራይስ ቢዝነሱን ጀምሮ የተወሰነ ደረጃ እስኪሄድና ራሱም እስኪቋቋም ድረስ የሚያግዙ ድርጅቶች እንኳን ከአሁን ከ2010 በኋላ ራሱ እጅግ በጣም እየተስፋፉ ያሉበት ሁኔታ ነው ያለው። በተለይ አሁን ማለት ነው ይሄ ነገርና አንድ ሰው የሚሰራው ቢዝነስ ዘመናዊ ከሆነ ጥሩ ቢዝነስ መስራት የሚፈልግ ከሆነ የነዚህን ኮስቶች ማሳነሻ መንገዶች እጅግ በጣም መንገዶች አሉ። እነዛን አለማወቁ ነው ጭፍና አርጎ ወይም ደግሞ እንደማይቻል አርጎ ያስቀመጠው እንጂ ብዙ ክፍተት መንገዶች አሉ። ለምሳሌ እኔም አቃቸው ድርጅቶች አሉ እዚህ ሀገር አንድ ሰራተኞች ናቸው ግን ድርጅቶቹ 3 4 ድርጅቶች አንድ ላይ ሆነው ግን የሚሰሩት ሰራተኞች ተሰም ሰራተኞች ናቸው። ስለዚህ የሰራተኛ ወጫቸውን ሼር ያደርጋሉ እነዚህ ሰዎች ማለት ነው። ስለዚህ አራት ሆኖ ለአንድ ሰራተኛ ሊከፍሉ ይችላሉ ማለት ነው። በእንደዚህ አይነት መንገድ ዋጋውን ወጪዎቻችንን በማሳነስ ቢዝነሱን መጀመር ይችላል። ትልቁ ነገር ምን አይነት ቢዝነስ ነው የታሰበው እዛ ላይ መነጋገር ከቻለን አይዲያው ኢቫሉዌት አድርገ ነው የሚያዋጣው ነው ከተገኘ ሌላውን ነገር በሂደት ማቅለልም ሰክሰስፉል እንዲሆን ውጤታማ እንዲሆንም ማድረግ ይችላል።
አው ሌላው አንድ መቸም ለህብረተሰቡ ያደገ የበለጸገ ሲል አንዳንድ የገበያ እንትኖችን መስኮችን ይከፍታል። ለምሳሌ ፍራንቻይዚንግ የሚባል ነገር አለ። እነሱ ያንድን ድርጅት እንትኑን የንግድ ምልክቱን ገዛለ። ለምሳሌ ማክዶናልድ ፍራንቻይዚንግ ነው። አንተ እንደማንኛውም እንትነጋዴ ወይንም ኢንቨስተር ሆነ እንትኑን ከተስማማህ ምልክቱን ያን ምልክት ከፍተህ ትረግጥ ይችላል ማለት ነው። እርግጥ ካፒታሉ ከዛም ድጅት ትበደር ይችላል ራስም ግን እና እንዲህ ያሉ ቀላል የሆኑ የነዳጅ ማደያ ቦታዎች መሳሰሉ ነገሮች በፍራንቻይዚንግ የሆኑ ነው የመጡትና እነዚህ ነገሮች በትምርታችሁ ውስጥ እንዴት ነው የሚታዩት? በዚህ ለዝቅተኛ ለሆነ ስሞል ስኬል ኢንዱስትሪ ብለም ለምንጠራቸው የመስኮች ሊያገለግሉ ይችላሉ? ይሄን የውጭ ዜጋውን ኢትዮጵያውንም ሊስቡ የሚችሉ ሁኔታዎች አሉት ወይ?
ጥሩ በጣም ብዙ ድርጅቶች አሉ። እንግዲህ ጥሩ ጥያቄ እናነሳው። እዚህ ሀገር ብዙ ድርጅቶች እንደውም በፍራንቻይዝ ነው የሚሰሩት እና አንድ ሁለት ሰው ሆኖ በጣም ዘመናዊ በሆነ በህግ በተያዘ ምንም ገንዘቡ ሳይባክን ጥናት በተካሄደበት ሁኔታ በፍራንቻይዝ ላይ መሳተፍ ይቻላል። ብዙ ሱቆች አሉ። ነፕሪስፒሮን አሉ። እንግዲህ ብዙ ስቶኮልም ውስጥ የሚኖር ሰው ብዙ የሚያቃቸው ሱቆች ከተማ ውስጥ ያሉት ብዙዎቹ ድርጅቶች በፍራንቻይዝ የሚሰሩ ናቸው። እኛም ያንን ነገር መስራት ይቻላል ማለት እኔ በኔ እይታ አበሻውን ከሌላው የሚለየው ነገር የለም። እኛንን አሳሰባችን ነው ያያዘን ገፍተን እንዳንሄድ ያደረገን። ያንን ነገር ብሬክ ማድረግ ከቻለን ይሄ የተያዝንበትን ነገር ሰብረን መውጣት ከቻለን ብዙውን ነገር መስራት ይቻላል። ይሄን የፍራንቻይዞቹ ብቻ ሳይሆን ኢቭን ሌሎች አይዲያዎች ራሱ እኛ ያመነጨን መስራት ይችላልን። አሁን አዳዲስ አይዲያዎች ናቸው በጣም ሰክሰስፉል የሆኑ እየተስፋፉ ወጣት ሚሊዮነሮች ይያሉ ይሸልሟቸው አሉ። አሁን ስዊድን ውስጥ በጣም 23 አመት 22 አመት እንደዚህ አይነት ወጣት ልጆች የራሳቸው አይዲያ አምጥተው ያን አይዲያ ቢዝነስ ኤንጅሎች አሉ እዚህ ሀገር ቢዝነስ መልአክት የሚባሉት ጥሩ አይዲያ ከሆነ ተራርጥ አው ነው ኢንቨስት የሚያደርጉት ቢዝነስ ቬንቸር ካፒታሊስቶች አሉ። ቶሎ ይሄን ነገር ምንድነው አይዲያው እናም ብለው ያ ነገር የሚያዋጣ ከሆነ እንት ነው። ስለዚህ ማንንም ሰው ስዊድን ውስጥ አይዲያ አለኝ ግን ገንዘብ ያጥረኛል የሚል ሰው ካለ ሰፖርት ማግኔት የሚችልባቸው ብዙ መንገዶች አሉ። አይ ደግሞ የተወሰነ ገንዘብ አለኝ ግን ደግሞ አይዲያ አይለኝ የሚል ሰው ደግሞ ካለ አይዲያ ማግኛ ቴክኒኮች ራስዎ አሉት። አሁን በዚህ በስቶኮልም ስኩል ኦፍ ኢንተርፕሪነርሺፕ እና ስቶኮልም ስኩል ኦፍ ኢኮኖሚክስ ውስጥ የሚሰጡት እንዴት አንድ ሰው አይዲያ ራስዎ ማግኔት ይችላል ካለው ኢንቫይሮንመንት ተነስተው ከማህበረሰቡ ተነስተው እንዴት አይዲያዎችን ማግኔት ይችላል የሚል ነው። አሁን ዋናው ሐሳቤም እነዚህ የተማርኳቸው ነገሮች ወደ ማህበረሰቡ ማምጣት ነው። ይሄን ነገሮች ተጠቅሞ ሰው ቢዝነስ ውስጥ መግባት ይችላል፣ የተለያዩ ኢንቨስትመንቶች ውስጥ መግባት ይችላል፣ ሼሮችን መግዛት ይችላል። ሰርቶ ለፍቶ ባካፈተው ገንዘብ እንደገና ተጨማሪ ገንዘብ ማግኘት የሚችልበት ነገር መፍጠር ይችላል ነው ዋናው ሐሳብ።
እሺ እንግዲህ እንደኛም ወደዛ ጥያቄ ላነሳልህ ነበር። ይሄንን ከመላምትና ከአንዳንድ ምሳሌና ከመተነስተን ወደ ተጨባጭ ነገር ለመሄድ አመቸም አሉ የሚባሉት መስኮች መዳሰስ ያስፈልጋልና እሱን ሊማሩ የሚችል ለማስተማር አሁን አንተን እንግዲህ በውይይታችን ላይ ይሁት እና ከቀደም ሰጠው ኢንተርቪው ለልሽ ቦታዎች ላይም እንደ ኮንሱል እንደ ወቀተን እንደዚህ ማሳተፍ ብቻ ሳይሆን ለወደፊቱ በረጅሙ ኢትዮጵያኖች በተለያየ መስክ መሳተፍ ብሎ ሌላውም ውጭ ዜጋም ሊሆን ይችላል ለዛ የሚያስፈልገውን መመሪያ ሐሳቦችን ተሰጣለ ማለት ነው ተሰልጥናለ ማለት ነውና ይሄንን ወደ ተግባር ለማዋል እንደዚህ ሬዲዮ ውይይቶች ባጭር ደቂቃዎች ባጭር ጊዜ ውስጥ ሁሉም ኢትዮጵያዊ ሰብሰብ ብሎ ሐሳቡን ላይገኝ አይችልምና በሴሚናር መልክ በኮርስ መልክ መሰጣቸው ትምህርታዊ እንትኖች አሉ ዝግጅቶች
እንግዲህ አሁን ትልቅ የተዘጋጀንበት ያለነው ስልጠና አለ። እዚህ የሚኖረውን ኢትዮጵያዊ ወይ ማንኛውም አማርኛ ሰምቶ አንደርስታንድ ማድረግ ለሚችለው ሰው ሁሉ እነዚህን ትምህርቶች በአጠቃላይ አንድ ሰው እንዴት አድርጎ አይዲያ ማግኘት ይችላል፣ እንዴት አድርጎ ቆንጆ ውጤታማ የሚያደርግ የቢዝነስ ሐሳብ ማግኘት ይችላል፣ እንዴት ያንን ሐሳብ ማሳደግ ይችላል፣ ለዛ ሐሳብ እንዴት ገንዘብ ማግኘት ይችላል፣ ወይስ ደግሞ ከማጋ ነው መስራት ያለበት። ብዙ ጊዜ ቢዝነስ ሲሰራ ቢዝነስ ሲጀምር ድንገት ነው የሚጀምረው ከማቀው ጓደኛ ስለሆነ ዘመድ ስለሆነ ብቻ ነው። ብዙ ሰዎችን እዚህ ለማናገር ሞክር ያለው ቢዝነስ ጀምረው ገንዘቤን ተበላው ከል እንደዚህ ሆንኩኝ ወንድሜ ካደኝ ዘመዴ ካደኝ እንደዚህ አይነት ነገሮች ይሰማሉ። እነዚህ ነገሮች ስለምንድን ነው የሚሆኑት? እንዴት ነው ምንፈታቸው? እንዴት ነው በእውቀት ቢዝነስን ምንሰራው የሚለውን እና በአጠቃላይ ደግሞ ቢዝነስ ለመስራት የሚያስፈልጉ መሰረታዊ እውቀቶችን አሁን ከዚህ በፊት የሄድንባቸው መንገዶች አሉ የተጎዳንባቸው እኔም የተጎዳውበት መንገድ አለ ከዛ ወጥተን እንዴት ነው ዘመናዊ በሆነ መንገድ በእውቀት በጥበብ ቢዝነስን ሰርተን ትርፋማ መሆን የምንችለው ወደሚለውን ይሄንን ነገር የሚፈታ ትልቅ ስልጠና የተዘጋጀ ነው። እንግዲህ እዛ ስልጠና ላይ በተቻለ መጠን ሁሉም ሰው መጥቶ የዛ ነገር ተሳታፊ እንዲሆን ነው ነገሮችን ያዘጋጀን ያለ ነው። በተቻለ መጠን ሁሉም ሰው ነው የዚህ ነገር ተሳታፊ እንዲሆን ነው ሐሳባችን። ምክንያቱም ማንም ሰው ከሀገሩ ሲወጣ በተለያየ መንገድ ቢወጣም ባለበት ቦታ ውጤታማ ስኬታማ ሆኖ ያሰበውና ያለመውን ኑሮ መኖር ይፈልጋል። ያንን ነገር ደግሞ ለመስራት ራሱ ለፍቶ ብቻ በሚያመጣው ነገር ከወር እስከ ወር ቁጥቦ የሚተርፈው ነገር ብዙ ጊዜ የታሰበውን ነገር እያደረሰ አይደለም ለማየት እንደሞከር ነውና እንዴት ነው ተጨማሪ ገቢ መፍጠር የምንችለው? እንዴት ነው ያገኘነውስ ገንዘብ እጃችን ላይ ያለውንም በጣም ውጤታማ በሆነ መንገድ መጠቀም የምንችለው? ወጪዎቻችንን እንዴት ኮንትሮል ማድረግ እንችላለን? ቢዝነስ ለመስራት መሰረታዊ የሚባሉ እውቀቶች አሉ። ኢንቨስትመንት ገንዘባችንን ኢንቨስት ከማድረጋችን በፊት ብዙ ሰው የተለያዩ ኢንቨስትመንቶች ላይ ኢንቨስት ያደርግና ኢንቨስት ካደረገ በኋላ እንዳሰብኩት አልሆነም ገንዘቤ እንደዚህ ሆነ የሚባል ነገሮች አሉ። እነዚያን ነገሮች አሉ። እነሱ እንዴት ነው መቅረፍ የምንችለው? ቀደም ያነሳው ነገር አለ፣ ሪስክ አለው፣ ብዙ የሚፈራው ነገር አለ። የሚፈራው ካለማወቅ ነው። በእውቀት ከሆነ ግን ብዙ ነገር እየተከፈተ ስለሚሄድ ደጋግመንም ስንሞክረው እየተከፈቱ የሄዱት ነገሮች እየቀለሉ ይሄዳሉ። ስለዚህ ያንን ነገር ሰፋ ባለመልኩ እንግዲህ ትልቅ ስልጠና ያዘጋጀን ነው። በቀኑ እና ሰዓቱን ጊዜው ሲደርስ ሁሉንም ነገር እናሳውቃለን።
አይ መልካም እንግዲህ ምን ልበዚ በቸም ሁሉ ነገር ልንዳስሰው አንችልም። ዋናው ምንድነው ለህብረተሰቡ ከዚሁ ከእውቀት ያላቸው መጥተው ለማጋራት የሚችሉትም ነገር ህብረተሰቡ እንዲዳርስ ለማድረግ ነው። እኛም እንግዲህ ተባበር ነው በተቻለ መጠመተ በጥያቄህን ልስታት ተፈልጋለ ያልከው ነገር ተገቢም ነበረ። እኛም በፈቃደኝነት እንድትቀርብ ያደረግነው በሚሰጠውን የሰጠው መግለጫ ለኢትዮጵያዊም ያነቃቃ ኢትዮጵያዊ ለህይወቱን ለማሻሻል ኖረጃውን ለማዳበር የሚያስችለውን መንገድ ሊከፍት የሚችል ነገሮችን ያገኛል በሚለው ነው። እና እንግዲህ ካሁን በኋላ ላሉ ደግሞ ምናልባት ውይይቶች ካስፈለጉ ቀጣይ ነገሮች እንመለስባቸው እንችላለን። ግን እንግዲህ ካሁን ቀደም በሌላም ሜዲያዎች ሰጥተሃል ማስተያየቶችህንና ጠቅለል ያለ ነገር የምጨምረው ነገር ካለ ሰዓታችን ሊያልቅ እንግዲህ አንድ የሶስት ደቂቃ እንደዚህ ወይም አራት ደቂቃዎችን ማጠቃለያ ሀሳብ ብሰጠን ለሚቀጥለው ጊዜ ደግሞ በሌሎች ነገሮች እንመለስበታለን። ምናልባት ዘርዘር ያለ ነገር ምን መስኮች ናቸው ለኢትዮጵያ አቅም የሚሆነው ምኖች ናቸው ምን ድርጅቶች ናቸው የማዋለን ዋይንትን ዋስትና ሊሰጡ የሚችሉት ምን ያህል ብድር ወለድ ነው እና ልዩ ልጆች አሉም እንግዲህ አንዳንዱ ሰው የተለያየ ኢንፎርሜሽኖች አሉ እና እሱን ነገር በአጠቃላይ ደግሞ በተጨባጭ የምንገልጽበት ብድር ለማግኘት እንሞክራለን። አሁን ምጥሩ እንግዲህ በአጠቃላይ ነገር
ከእንግዲህ ስልጠናውን አስበናል እንዳልኩ ከስልጠናው በኋላ ስልጠናው ላይ ብዙ እያንዳንዱ ነገር በጥልቀት እየገባን ነው እናየውና አንድ ሰው ከስልጠናው በኋላ በእኛ ሐሳብ ከስልጠናው በኋላ ያሰበውን ሐሳብ ከዚህ በፊት ያሰበውን ወይም አዲስ ያመነጨውን ሐሳብ ቀጥታ ወደ ተግባር መግባት የሚችልበትን ዕውቀት ማስጨበጥ ፋይናንስ ማግኘት የሚችልባቸውን ነገሮች ማመቻቸት ቢዝነሱን እንዲጀምር አንዳንድ እርዳታዎችን ማድረግ ማማከር ጥናቶችን ማድረግ ለምሳሌ ብዙ ችግሮች መንስኤ የብዙ ቢዝነሶች ፌል የሚያደርጉበት ወይም የማይሳካበት ምክንያት ቀድሞ የሚደረግ ጥናት አለመደረጉ ነው። እነዚህ ጥናቶች ማድረግ ለሄና ይሄን የመሳሰሉ ነገሮችን ለመስጠት በእኛ በኩል ዝግጁ ነን። እኔ አንድ ነገር አስባለሁ ማንኛውም ሰው በደንብ አስቦ ተጠንቅቆ ማረግ የሚገባውን ነገር ካደረገ በቢዝነሱ ዓለም ስኬታማ መሆን ይችላል። ቢዝነስ የሆኑ ግለሰቦች የሆነ ግሩፕ የሆነ ድርጅት ጉዳይ ሳይሆን አንድ ሰው አስተሳሰቡን እይታውን ካስተካከለና በእውቀት ተነስተው ለስራ ካለ ስኬታማ የሚሆንበት አንዱ የህይወት መንገድ ነው ብያምናለሁና ማንኛውም ኢትዮጵያዊ እዚህ ሀገር ቢዝነስ ሰርቶ እዚህ ሀገር ሰክሰስፉል መሆን ይችላል ብያምናለሁ። ማንንም ለማድረግ እንግዲህ ማንኛውም ሰው መሳተፍ ይችላል።
አይ ጥሩ ነው በሰፊ ተስፋ ነው ሰጠኸው እንግዲህ ላልታየንና ላልተገነዘብ ነው ጥሩ አነቃቂ ነው። ለወደፊቱ ደግሞ በተጨባጭ በሚሰጡት ኮርሶች እየተሳተፍን እንግዲህ እንችለውን ነገሮች ለመስራት መነቃቃት ይኖርብናል። እንግዲህ ብንያም ጊዜያችን ያለቀ ነው ሰዓታችን ለመዝጊያችን ሰዓት ደቂቃዎች በሙሉ ሰዓት ላይ ነው የምንዘጋው። በሌላ ጊዜ እንግዲህ እንትል ለዛሬ ለሰጠህን ማብራሪያ ያመሰገን በአድማጮቻችን ስም በዙን ላይ ያያለን። አድማጮቻችን ቀደም ሲል በመግቢያችን ላይ በቴክኒክ ችግር ምክንያት ተቋርጦ ይቅርታ እየጠየቅን የዛሬውን ፕሮግራማችንን ለማጠቃለል ጥቂት ደቂቃዎች ይቀሩናል። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ደህና ሁኑ እንላለን። እንደተለመደው ፕሮግራማችን በምንዘጋበት ሙዚቃ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ። I'm not
Show up.